ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋርድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ተናስተልን እያልን ውድ አድማጮቻችንን እነሆ ሳምንታዊ የሁድ ፕሮግራማችን ዛሬም ጀምሯል። ከጎኔ
ሃና
ትገኛለች። እንዲሁም ዛሬ አንድ እንግዳ ይዘንላችሁ መጥተናል። እንግዳችን አንድ ስለ ቋንቋ ፕሮግራም ይዛ ቀርባለች። እንግዳችንን ላስተዋውቃችሁ።
እሺ፣ ሳምፒር ዘገየ ይባላል
ትባላለች። እንግዲህ ስለ ቋንቋ ከሷ ጋር ውይይት እናደርጋለን። የኢትዮጵያ ቋንቋ በተለይም የአማርኛው ህፃናቶች ወላጆች ለምን ልጆቻቸው በአማርኛ ቋንቋ እንዲያወሩ እንደማያደፋፍሯቸው እና ሌሎችንም በቋንቋ ላይ የተመሰረቱ ጉዳዮችን አስተን ውይይት ለማድረግ እንሞክራለን። ከዚህ በተጨማሪ እንግዲህ ሳምንታዊው የህፃናት የልጆች ፕሮግራም ጊዜውን ጠብቆ ይቀርባል። ዜናም እንደዚሁ። ከዚህ በፊት በተደጋጋሚ ቃል ገብተን የነበረው ግሩም እርዳኝ ምንድነው የወንዶችና
ነገሩ እንዴ ነው? ያው ከዚህ ቀደም አንድ አጀንዳ አንስተን ነበር። በዚህ በማህበራዊ ጉዳይ ከሌሎች ነገሮች በተጨማሪ ማህበራዊ ጉዳዮች ላይ ሰዎች ወይም አድማጮች እየደወሉ ወይም ደግሞ አስተያየትም ጽሁፍም ካላቸው እንዲልኩ ብለን ተናግረን ነበር ከዚህ ቀደም። እና አንድ አድማጭ በእጅ ጽሁፍ ጽፈው ራሳቸው ወደ ስቱዲዮ ልከዋል ማለት ነው። ማህበራዊ ጉዳይ ነው ይደስሳል። በተለይ
ምንድን ነው የሚለው?
የሚለው የወንዶች ጉዳይ ነው። እሳቸው ያዩ የእሳቸው ግንዛቤ የወንዶችን ጉዳይ
ምን ሆኑ ወንዶች ነው
እንግዲህ ወንዶችና የሴቶች ጉዳይ በሚባል ነገር
በእውነት መካከል ያለው
በዚህ በአውሮፓ በሚኖሩ ወንዶች ላይ ወንዶች የሚያነሷቸው ነጥቦች በተለይ
ሴቶች ችግር ነው።
እንግዲህ ችግር ይሁን ችግር ተብሎ መግለጽም ባይቻል ትዝብታቸው ነው የጻፉት። እሳቸው
ለማንኛውም ወቀሳ እንዳይሆን በመቼም ተስፋ አረጋለሁ።
አይ ወቀሳም አይደለም ትምህርት አዘለው እና የደረሰባቸውን የራሳቸውን ምስክርነት ነው።
ኦኬ። ሴቶችን
በተመለከተ
በጣም ጥሩ። እንግዲህ ይሄም ዛሬ
ሰፋ ያለ ጽሑፍ በመሆኑ በሁለት
ክፍል ከፍለን እናሰማዋለን።
አንደኛውን ክፍል ዛሬ እናቀርባለን።
እንግዲህ ወደ ኢትዮጵያም የስልክ መስመራችንን ለማዞር እንሞክራለን። ሌላ የኢሳትን በ28 በሚቀጥለው ሳምንት መሰለኝ
የፊታችን ቅዳሜ
በሚፊታችን ቅዳሜ የሚደረገውን የኢሳት የገንዘብ ማሰባሰቢያ ዝግጅት በተመለከተ
እንግዶች ከዚሁ ከሌላም ቦታም የአስተባባሪዎቹ እዚህ ስቱዲዮ ምናልባት ይመጣሉ ብለን እንገምታለን። ከእንግዶቹም ከተጋበዙት እንግዶች መካከል የቻለውን ያህል እናቀርባለን።
በስልክ መስመር ለማቅረብ እንሞክራለን። እንግዲህ ሃና ምንድነው ዛሬ ልታቀርብልን ያሰብሽው?
እኔ እንግዲህ በዛሬው ፕሮግራማችን ላይ ላቀርብ ያሰብኩት ስለ የካቲት 12
እንደምታወቀው አድማጮቻችን የኢትዮጵያ የሰማዕታት ቀን ነው። ባልሳሳት ፋሽስት ጣሊያን የግራዚያኒ አመራር በኢትዮጵያ ወጣቶች፣ አዛውንቶች፣ ህጻናት ላይ ያደረገውን ጭፍጨፋ በተመለከተ አጠር ያለ ዝግጅት ሃና ይዛልን ትቀርባለች። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ ተስፋ በማድረግ ፕሮግራማችን እንደተለመደው በሙዚቃ በመጀመር ቴክኒሽያናችን ይችን ሙዚቃ ጀባ ይለናል።
ወዘሰናየ ግበሩ ሁሉን መርምሩ፣ ነገር ግን የቀናውን መልካሙን ያዙ።
Yeah, it is in my Fidel sin cotir, que ni tagasir.
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በዛሬው እለት ከዚህ በፊት ካንድ አድማጭ የተላከልንን የወንዶች ጉዳይ የተባለ ጽሑፍ ይዘንላችሁ እንቀርባለን። እስቲ ጽሑፉን አብረን እንከታተል። ግሩም
የወንዶች ጉዳይ በአውሮፓ ይላል ጽሑፉ። ልብንበል ይህን ርዕስ በመምረጥ ለመጻፍ ስነሳ የጠብሳት ለበጫር የቃላት ሩምታ ከወዲ ወዲያ እንዲመላለስና መናቆር እንዲፈጠር አለያም የደመቀ የትዳር ህይወትን ለማደፍረስ አይደለም። ሆኖም ይቺ የመጣንባት ምድር የህይወት ዘመን በጣም ጣፋጭ የቀለለና ያማረ ለማድረግ ነገሮችን በጣም ሳናከብድ በቀልድ ያዋዛን እንዴት ማለፍ ይቻላል? የተመጣነችው የህይወት ዘመናችንስ እንዳማረባት በክብር ደና ሰንብቺ ዳግም እስክንመጣ ብለን እንዴት እንሰናበታት ከሚለው የሚቀርበው ወግ ቀልብ ጤያዘ የቸከ የመነቸከ እንዳይሆን በጣም ያልተጋነነ እውነታ ያለበት የጉዳዩ ባለቤት ከሆኑ የወንዶች ጉዳይ በቀልም ይሁን መረር ባለው ሁኔታ የቀረበ ምስክርነት ነው። እነሆ የጾታ ባልንጀሮች የወንዶች ጉዳይ ከዚህ በታች በሚደመጡት መስከሮች ይሄ ቢስተካከል ብለው ለሚያቀርቡት ብሶት የወለደው ጥያቄ ሴቶቻችን በሰለጠነ በጋራ መግባባት የሴቶች ጉዳይ በአውሮፓ በሚدرس እነሱም የወንዶች ጉዳይ درسብይ ለሚለው ብሶት ወይም ለዝብ ባለው አገላለጽ የነጻነት ጥያቄ አደረ ጥያቄው ነጻነት ጥያቄ የመገንጠል አይደለም የህሊና ነጻነት ጥያቄ ነው። እነሱም የሴቶች ጉዳይ ማለቴ ነው ኮፈስ ይያለ እኔ ብቻ መስማት አለብኝ ለሚለው የወንዶች ጉዳይ ቃል በቃል ምላሽ በማስተጣቅ በመጨረሻ ከሁለቱም ወገን በሚመጣ የመግባቢያ ሐሳብ የተዋጣለት የኑሮ ዘዴ ማበጀትና መማማርን ለመፍጠር ብቻ ነው። አለያ እንደ ሀገራችን ኩሩ አውራዶሮ በባዶ መኮፈስ ትርፉ ባዶነት ብቻ ነው። የወንዶች ጉዳይ ቁጥር 1 ምስክርነት። የተለያዩ የልብስ የጫማ ኤሌክትሮኒክስ ወዘተ መገበያ ሱቆች ከፍተኛ የዋጋ ቅናሽ አድርገዋል። ለመግዛት ሳይሆን እንደው ፈረንጅ የሚገባውን ትርፍ ካገኘ በኋላ የትርፍ ትርፍ ለማግኘት በየባንኩ ነው ድረድራቸው ሸቀጦች ለማየት እንሄድ ትባላለ። አሁን ልብ ማለት ያለብህ ወይም በዘመኑ የፍንዳታ ቋንቋ ነቄ መሆን አለብህ። ልጆች አሉ መጠነኛ ዘምቢል ለማንኛውም ያስተባላለ። ጫማ ይሁን ልብስ ከዘምቢሉ ይጫናል። ከመነሻው ለማየት ብቻ ነው ስለተባለ ያለ ፕሮግራም ቪዛ ካርድ እንደማይመዘዝ ራስን 30 መንክ በመጽናናት ዛሬ ሴቶች ጉዳይ ብር ጭነዋል ብለ ስለዚህ እነሱን ደስ ካላቸው ይግዙ መናባቱ ተልና መከተለው። ለወጉ ላንተም ትጠይቃለህ ወግ ነውና በመግደርደር አይ እኔ ለጊዜው በቂ ያለኝ ትላለህ። ግን ምርጫ ይጠየቅና ያንተም ይጫናል። ለመጨረሻ ወደ መክፈያ አስተቃረቡና አንተም የዛሬው ጉዳይ በፕሮግራም ስለሌለ ለማውጣት ተዘጋጅ ወይ ያፈር በበላው የገንዘብ ቦርሳይን እንዳለ ለምን ጠረጴዛው ላይ ጥያዋል መጣ መሰለ ትባላለህ። ከዚያ የታቦት መሃል ላይ ደረደርና ቤት እንደገባን ነው አውጥቼ መመለስልህ በቃ አንተ ከፈለው ትባላለህ ተከፍላለህ። ልብ አርጌ ወንዶች ጉዳይ ይቺ ዘዴ የሴቶች ጉዳይ በአብዛኛው የሚጠቀሙባት ቲያትር ነች። በቃ ተስፋ ቁረጥ እንተበላቁ በለው ያ ገንዘብ መቼም እጅ አይገባም። እጅግ የሚገርምህ የሴቶች ጉዳይ በፍቅር የሚወዷት የእጅ ስልክ ሞባይል ግን እመነኝ በታመር አይራሷትም። የወንዶች ጉዳይ ምስክርነት ቁጥር 2 አልፋ አልፎ በመታገኛት ትንሽ የረፍት ጊዜ ከልብ ከመትለው የጥንት ወዳጅ ጋር ያሳለፍከውን ደግ ዘመናት የሰራችሁትን ጉደኛ ታሪክ ትዝታ አለም ከልብ በመታፈቅራት ሀገር ኢትዮጵያ ዙሪያ ወይም በሌሎች ርዕሶች ትንሽ መንፈስን ለማርካት ለህይወትም ለዛ ለመስጠት የምታገኛትን የነጻነት ቀን አይነት የሴቶች ጉዳይ ወጣ ብለው በነጻነት ያሻቸውን ያውጉ ይጫውቱ ይደሰቱ ዘንድ በመንኛውም የማይገፈፈው ነጻነታቸውን በመጠቀም ከቤት ዝንጥ ብለው ይወጣሉ። አንተም ቀን ባልተቆረጠለት ተራ መሰረት ከልጆች ጋር እንደ ግል ስሜት በተለየ ዓለም ገብተ መሰመጥ የእግር ኳስ ስፖርት አምራዊ ጥበብ በመመልከት ራስን ማስደሰት አለያም በረቀቀ የምራው ዓለም የፊልም ትንግርት ለመርካት አንተም በነጻነት ከሶፋ ላይ ዘና ብለህ ያፈላል ጥበባን አንተ ብቻ በሚስጥር የምትታውቃት ያገሬ የኢትዮጵያ የሲዳሞ ቡና አፍልተ ገና የወንዶች ጉዳይ እስቲ ዛሬ ዘና በይ ብለህ ለዘመናት ስታቆበቁብ ለመዝናናት ስታቆበቁብ የሴቶች ጉዳይ ከቤት ከወጡ 30 ወይም 40 ደቂቃ ቢሆን ነው ስልካቸው ያቀንጭላል ከዚያ ይቀጥላል ልባርክ ተዛዛት ትለው መመሪያ ሴቷ ያስላታል ምግቡን ሳታሞቅ እንዳትሰጣት ወንዱ ፊልም ያለው ይያለ በደንብ ያስተካከልኩትን ካሴት ስለሚገለባብጥ አደራ በደንብ ያቸው እሺ ስልኩን ተዘጋለ አሁን ትኩረት ወይም ፊልም ላይ ወይም ልባን ጠልጣይ መጽሐፍ ላይ ነው መቼም ልጆቹም ከመንጣፍ ላይ ለሽ ብለው በነጻነት ፊልማቸውን እየቆመቆሙ ነው ከአንድ ሰዓት በኋላ የሴቶች ጉዳይ ስልክ ዳግም ይጮሃል ሃሎ ልጆቹ ራታቸውን በደንብ አሉ ትንሹ ወንዱ ከመሸ ጭማቂ እንዳሰጠው ትንሽ ወተት ለባር ገሰጠው ሴቷ ለተኛ ካለች ሻሽዋን ሳታረግ እንዳተኛ እሺ ትባላለ ልባርክ የወንዶች ጉዳይ ይሄ የስልክ ጥሪ መጨረሻው እንዳይመስል ብዙም አልቆየ ዳግም ተደወለ ሃሎ አንተና አንቀልፍ ልጆቹ ተኙ ብለህ ለሽ በላሉ ደግሞ አደራ በሩ በደንብ ዘጋቱን ቼክ እንድታረግ አሁን አንተም ትግስት ያበቃና አሁን አንቺ በነጻነት ከጓደኞች ጋር ፋ ብትን ብለሽ ለመዝናናት ታደል እንደ ከቤት ወጣሽው ታዲያ ምን የሚሉት ነው አስር የስልክ ያንቃጨሉ ተዛዛይሉት መመሪያ ማሽጎርጎር ነው ዛሬ አዲስ ህይወት ጎዳና ኮርስ የሴቶች ጉዳይ የኮንቨራችሁ ነው በማለት የወንዶች ጉዳይ ያቺ የምናውቃትን የወንድነት ቆጣ ያለች ኃይለ ቃል ጣላርገ ስልኩን ተዘጋለ አሁን ጉዳዩን በአራት ነጥብ ዘጋው ብለ ልጆቹን በሚገባ አስተኝተ ጅግ ሲበዛ ድንቅ የሆነውን የጥንት የሀገርህን ብርቅዬ ድምፃውያን ዘፈን ከፍተ በረጋ ጸጥታና ልዩ በሆነ ስስታ በዚያ ባለፈው መልካም ዘመን አንድ ጠርሙስ ውስኪ በሀብር በሚወርድበት ጅግ ግሩም ጣዕም ያለው የመሎቲና የጊዮርጊስ ቢራ በሳንቲሞች በሚጠጣበት በፒያሳ ኃይሉ ማሩ በካሳንቺስ ሰጎን ሆቴል በመርካቶ ቀኘው ሻለቃ በቄራ አዳአ ሆቴል ወዘተ ከነዛ የውበታቸው ለዛ ተደንቆ ከማያባራው ለግላጋ ወጣ ሴቶች ጋር ንጋት ውስጥ ይገላግል ድረስ በፍቅር በነጻነት የምትደሰተው ጊዜ ሁሉ ከፊት ድቅን ብሎ ዳግም የማይመለሰውን ዘመን በትዝታ መጣው ሲልህ ያ የፈረደበት ስልክ ያቃጭላል የወንዶች ጉዳይ ያቃጭላል ረፍት የሌላት የሴቶች ጉዳይ ስልክ በቀጭኑ ሽቦ ለዘብ ባለቁጣ አነጋገር ስልኩ ምን ነው ይሄን ሁሉ ሰዓት ያስከው ትባላለህ አንተ እንኳን ስልክ ይዘህ ልታውጋ ቀርቶ ለራስ በትዝታ ሌላ ዓለም ውስጥ ነው ያለው ደግነቱ የወንዶች ጉዳይ ይህችን ቲያትር በሚገባ ታቃታለህ መቼም ሲፈጥረህ ገራገር ቻይ የዋ አድርጎ ስለሆነ ራስን ካበካብ በማድረግ እንዲ ነው ታዲያ ይህችን ስልኩ ለረጅም ጊዜ ያስከው ጉዳይ በቃ እንደወያኔ አንድ ለአምስት ጥርነፋ ቁጥጥር ነገር ነች ደግሞ እኮ በቤት ውስጥ ያለው ጸጥታ በስሱ ከተከፈተ የትዝታ ሙዚቃ በቀር እንኳ የስልክ ጥሪ ድምፅ በጸጥታ የተኙ የትናንሽ ነፍሳት ትንፋሽ እንኳን ይሰማል አሁን ወሬን ሞቅ አድርጎ ለማድመቅ ነው እንጂ ስቲማ የሞት በንቅልፍ ላይ ያለች የቢንቢስ ትንፋስ ድምፅ ይሰማል እጅግ የሚገርመው ይህ ስልክን ቶሎ ቶሎ መደወል ጉዳይ አንተም ባገኛት የነጻነት ቀን ሸዋ ብትን ብለህ በሀሳብ በፍቅር ከምትደማመጡ ጓደኞቹ ጋር በቀለጠ ወግና ጨዋታ መሃል ጨርሶኑ ጉልበት ጨምራ መምጣቷ ነው ይህቺው ነገረኝነት ስልክ ይዛው የምትመጣው መልእክት ርባና ቢስ በመሆኑ ነው የበለጠ ግርምት የሚያመጣው የወንዶች ጉዳይ ሆይ መቼም ማንም የማይሻማ ላንተ ብቻ በክብር የተመደበት ስራ ምን እንደሆነች ታውቃለህ እኔ ላንተ አንነግርህም ነገረኝ ካልከም መልካም ምግብ የተሰራባቸውና የተበላባቸው ንቃዎች በሚገባ ማጠብ ለተሰንበት ደግሞ የጽዳት ማሽነን አስነስተ የቤቶቹን አቧራና ቆሻሻ ማጽዳት የወንዶች ጉዳይ እዚህ ላይ ተጨማሪ ማከለው ነገር የማሽን ድምጽ ለረጅም ጊዜ ያቆየው አለያ የሴቶች ጉዳይ ስለ ምንም ስለማይተማመኑ የጸዳይ መስላቸው ናም ወንድሜ የወንዶች ጉዳይ እጅግ በመወቀው ጫዋታቸው ከሴቶች ጉዳይ የተደወለው ስልክ ምን ይመስላል ጧት አጣብኩ ያልከውቃ ካነሳውና ማድረቅ ያለ ጥለ ተወጣለህ እንዴ እቺኛው ነች መልክቷም አንተም ያስከው የመወቀው ጫዋታ ለዛ እንዳያጣ ይቅርታትልና ትዘጋለህ ፈተናው ይቀጥላል ይደወላል ታነሳለህ ጧት ዳምሱ ጋር አደረኩ ያልከው የምንጣፋ ወራ እንዳይደለም እንዴ ያለው ለመሆኑ ማሽኑ የት ነው ያስቀመጥከው ይሄ ቀጠን ያለው ተደረው የተዛዘ የመሰለ ጥያቄ ነው የሚገርም እኮ ነው የወንዶች ጉዳይ አዋራው እንኳን ባይጸዳ ስትመጣ ይدرس የለ አንተ ማስተር ያደረካት ያንተ ስራ ነች እናማ የሴቶች ጉዳይ እንዲህ ደጋግማቸው ስልኩን ስትመቱት በመቀው ጫዋታ ላይ ቀዝቃዛ ሆይ የመቸለስ ያህል መሆኑን አሰባችሁታል
አድማጮቻችን የወንዶች ጉዳይን ቀጣዩን ሁለተኛ ክፍል በሚከተለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን።
I'm gonna make you mine. ጀረሰክ ብቻ ተሳክቶልኝ ያሳብን አግቼ እኔ መንገረበር ወለታሽን በፍትመኝ መውጣቴ መውረዴ እንከሌት መድከኔ ለእኔ ደላንቺው
የልጆች ክፍለ ጊዜ ነው።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ለሰማናችሁ ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለህፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ያላችሁ ልጆች ደና ሰነበታችሁ? እንግዲህ ዛሬ የምንሰማው ተረት ስለምን እንደሆነ ታውቃላችሁ ልጆች? ጅራተ ቆራጣ ጦጣ። በጫካ ውስጥ አንዲት ጅራተ ቆራጣ የሆነ ጦጣ ነበረች። እንደ ሌሎች ጦጦች ብዙ ከዛፍ ወደ ዛፍ እየዘለለች መጫወት አትችልም ነበር። አንድ ቀን ድንጋይ ላይ ቁጭ ብላ ፀሐይ ስትሞቅ በመንገድ ላይ አንድ ገበሬ ትልቅ ስልቻ በቦርሳው ተሸክሞ ሲሄድ ታያለች። ከዛም ወደ ገበሬው ጠጋ ትልና ጤና ይስጥልኝ ብላ ሰላም ትለዋለች። ገበሬውም ጤና ይስጥልኝ እመጥጥት ብሎ ሰላምታ ከተለዋወጡ በኋላ ወዴት ነው የምትሄደው ብላ ትጠይቃለች። ገበሬውም ይህንን ማሬ ሞላ ስልቻ ለንኩስ ልሰጥ ነው የምሄደው ይላታል። ጦጣውም ተንኮላሰው እንዴት ማሩን አታላ እንደምትቀበለው ታስብ ጀመር። ጥቂት እንደቆየች ወዲያውኑ ሐሳብ መጣላትና ለገበሬው የምትሄደው መንገድ ረጅም ነው ውሃ አልጠማህም እንዴ ብላ ስትጠይቀው ገበሬውም ዋው ውሃማ በኮዳ ይጃለው ሲላት ቀበል አድርጋ እዚህ ገደል ስር በጣም የሚጣፍጥ የምንጭ ውሃ አለ ለምን አትቀዳም ትለዋለች። ገበሬውም በጣም ደስ ብሎት እንዴት ጥሩ ጦጣ ነሽ ብሎ አመስግኖ ለሄሲል ለምስልሽ ቻውን ተሸክመ ትሄዳለህ እኔ እዚህ ፀሐይ የሞቀደ በቀላሃል ስትለው ገበሬውም አመስግኖ ኮዳውን ይዞ ወደ ገደል ውሃ ሊቀዳ ሲሄድ ጦጢቱ ስልቻውን ከፍታ ማሩንም ስኪበቃት ለሳ ስትጠግብ ስልቻውን ለተዘጋው ስትል ይጎልባታል። ገበሬው እንዳያቀባት ስልቻ ውስጥ አፈር ሞልታ ታስቀምጣለች። ገበሬውም መንገዱን እንደነገረችው ሄዶ ውሃ ቀጥቶ መጣና ጦጣውን በጣም አመስግኖ ስልቻውን ተሸክሞ የንጉስን ስጦታ ይዞ ሄዶ ለንጉሱ ስጦታውን ሰጣቸው።
አንዲ ጦጣ አለች እጅግ የቀበጠች ሙዝም ትገምጣለች ከሰው የቀማች ጦጢ 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 ቀበጢ ጦጢ 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 ቀበጢ ጦጢ 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 ቀበጢ ጦጢ 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 ቀበጢ።
ብዙም ሳይቆይ ንጉሱ ተቆጥቶ ገበሬውን አምጡት ብሎ ትእዛዝ ሰጠው። ለገበሬውም ለምንድን ነው አፈር የተቀላቀለ ማር ይዘህ የመጣኸው ብሎ ሲነግሩት ገበሬውን ደንግጦ ንጉስ ሆይ እኔ ይዤ የመጣሁት ንጹህ ማር ነበር በመንገድ ላይ ጦጣ አታላይ ነው ብሎ የሆነውን ነገር ሁሉ ነገራቸው። ንጉሱም በመቆጣት ስለ ጦጣት ምልክቷን አላት ብሎ ጠየቁት። ገበሬው ጅራት የላትም ሲል መልሶ ለንጉሱ ነገራቸው። አሁን ፈልጋችሁ ጅራት ቆራጣታ አምጡ ብሎ ለጠባቂዎች ነገራቸው። ጠባቂዎችም መፈለግ ጀመሩ። በዚያ በድንገት ቆራጣ ጦጣ እንደምትፈለግ ስትሰማ ለሁሉም ጦጦች እየዞረች ጅራቱ ቆራጣ ያልሆነ ጦጣ ሁሉ እንዲገደል ተብሏል ብላ ለጦጣዎቹ ነገራቸው። ጦጣዎቹን ፈርተው ጅራታቸውን ተቆረጡ። ጠባቂዎቹም በመጡ ጊዜ ሁሉም ጦጣዎች ጅራት የላቸውም። ጠባቂዎቹም ግራ ገባቸውና ለንጉሱ ተመልሰው ሁሉም ጦጣዎች ጅራታቸው የላቸው ብለው ነገሩት። ንጉሱም ብልሃተኛ ነበረና እንዳታለላቸው ገባውና ጠባቂውን እንዲህ አላቸው። የዛፍ ላይ ሩጫ ስለሚደረግ አሁን ሄዳችሁ ለጦጣዎች በሙሉ የዛፍ ላይ ሩጫ ይደረጋል አንደኛም ይሆነ ትልቅ ሽልማት አለው ብሎ አስለፈፈ። ጦጣዎችም ምን ይሆን ብለው ለመወዳደር ወደ ንጉስ ቤተ መንግስት ሄዱ። ቤተ መንግስት ውስጥም ብዙ ዛፍ ነበረና ከዛፍ ዛፍ ሩጫ ውድድር ተጀመረ። ጅራተ ቆራጣ ጦጦች ሁሉም ልምድ ስለሌላቸው ከዛፍ ዛፍ ሲዘሉ ይወድቁ ጀመር። ያቺ ጅራተ ቆራጣ የሆነች ጦጣ ግን ልምድ ስለነበራት ዝልል ዝልል እያለች አንደኛ ወጣች። ሽልማትም ልትቀበል ወደ ንጉስ ስትሄድ ንጉሱ ለምን ውድድሩን እንዳደረገ ነገራት። እሷ ብቻ ብልጥ እንዳልሆነችም ነግሯት ጦጣቷም ቅጣቷን ተቀበለች ይባላል። ልጆች አያችሁ፣ ብልጥ ነን ብላችሁ ተንኮል መስራት አያዋጣም። እሺ፣ ተረቴ መልሱ፣ አፌን በዳቦ ለውሱ። ደህና ዋሉ ልጆች፣ ደህና ዋሉ።
Thank you.
አድማጮች በመከታተል ላይ ያላችሁት እዚህ ከስቶክሆልም ስዊድን የሚተላለፈውን የኢትዮጵያ ድምጽ ሬዲዮ ነው። አሁን በቀጥታ ወደ ምናልፈው ባሳለፍነው ሳምንት ለ78ኛ ጊዜ ታስቦ የዋለውን የኢትዮጵያ ሰማታት ቀን በተመለከተ የዕለቱን ታሪክ ምን ይመስላል የሚለውን ጽሑፍ መንቃኝበት ሰዓት ላይ ደርሰናል። ለዚህም ሐና ታደሰ ያዘጋጀችው አለ ወደ እሷ እናልፋለን።
አስራ ሁለት አብርሃም ሞገስ ሞን የጥቁር እንቢተኝነት ሮዶልፍ የሸዋ አዲስ አበባ ቬሮኒካ አስተዳደር የጣሊያን ንጉሳዊ ቤተሰብ ልጅ በኔፓልስ መወለዱን ዜና ተከትሎ ድሆች እያመጹበት ሲመጻደቁ ድግስ ጠርቷል። የሀገር ፍቅር እሳት ያንገበገባቸው ኢትዮጵያኖች ያዘጋጁለትን የቦምብ ጽዋ ጭራሽ አልተጠራጠረም። ኢትዮጵያኖች ሀገራቸውን በጉልበት ተይዞለት ጥብለው የሚጓዙለት እንዳልሆነ ትምህርት ይወስዳሉ። አብርሃም ደቦጭ፣ ሞገስ አስገዶም እና ብዙ ጊዜ ይህ የታሪክ ሲነገር የማይዘነጋው ሶስተኛ ወጣት ስምሆን አደፍርስ በዚያን ቀን ሊያደርጉት ላሰቡት ነገር ተዘጋጅተዋል። አብርሃምና ሞገስ መገኛቸው ከኤርትራ ሲሆን ትምርታቸውን ግን አዲስ አበባ ተፈሪ መኮንን ትምርት ቤት ነው የተከታተሉት። ስምኦን አደፍረስ የሐረር ልጅ ሲሆን ትምርቱን በሐረር የሮም ካቶሊክ ሚሽን ትምርት ቤት ከዛም በአዲስ አበባ የፈረንሳይ አሊያንስ ትምርት ቤት ጨርሷል። አብርሃም ጣሊያንኛ መናገሩና ከኤርትራ መሆኑን ሊጠቅመው ስለፈለገ የጣሊያን ፋሽስት የፖለቲካ ቢሮ ውስጥ ስራ ያገኘ ሲሆን ለግራዚያኒ አመራርና ዘረኝነት ያለውን ጥላቻ አላወቁም። ሞገስ ደሞ በወቅቱ ስራ ያልጀመረ ሲሆን ሰባት ከተባለ ከጀርመን ቆንስላ ከሚሰራ ጓደኛው ጋር የቅርብ ይኖር ነበር። ስምኦን ትምህርት ከጨረሰ በኋላ በወቅቱ በፈረንሳይ ስር በነበረችው ጅቡቲ ተሰዶ እየሰራ የነበሩት ወንድማማቾች አጎናፈር አደፍርስና ደበበ አደፍርስ የላኩለትን ሲቸኖ ትንሽ መኪና ይዞ በወቅቱ ከነበሩት አዲስ አበባ ባለ ታክሲዎች ውስጥ አንዱ ነበር። ተማሩ ወጣቶች በፋሽስት ዘመን በተራው ኢትዮጵያዊ የተሻለ በቅንጦት የሚኖር እድል የነበራቸው ከፋሽስቱ ጋር ተስማምተው የሚረገጠውን የሀገራችን ህዝብ ይችላል ብለው ቢኖሩ ይችሉ ነበር። ነገር ግን ውስጣቸው ለባንድነት የማይመች ከግል ምቾት በላይ እንቅልፍ የሚነሳ የሚንተከተክ ኢትዮጵያዊነት ነበረባቸው እና ስምኦን ከታዋቂ አርበኞች ጋር ግንኙነት ነበራቸው ሲሆንም ላሰቡት ጥቃት የሚሆን የእጅ ቦምቦችን ከደጃዝማች ፍቅረ ማርያም ላይ ያገኙ ይችላል። በተጨማሪ በባለ ታክሲው ስምኦን አሽከርካሪነት ከተማ ውጭ እስከ ዝቋላ በመሄድ የጥቃቱን ዋና አቀናጅ እና ፈጻሚዎች የሆኑትን አብርሃምና ሞገስ ስለ እጅ ቦምብ አወራወር ተለማምደዋል። በተመረጠው የካቲት 12 ለት አብርሃም በቦታው የሚገኙ ኢትዮጵያውያን ወገኖቹ ላይ ጉዳት እንዳይደርስ እጅግ በመስጋት ለተወሰኑ በኢትዮጵያ እንዲገኙ ለተወሰኑ በቦታው እንዳይገኙ እንዲቀሩ የነገረ ቢሆንም ከጣሊያን ቢሮ እንደሚሰራ ስለሚያውቁ ማስጠንቀቂያውን አምኖ የተቀበላል ነበር። የዛን ቀን ጠዋት በቤት ሲመጡ የአብርሃምን የጣሊያን ባንዲራ ወለል ላይ ጥሎ አርበኞች የሚጠቀሙበትን ጦር ባንዲራ መሃል ላይ ሰክቶበት ነው የወጣው። ወደ ቤት እንደማይመለስ ስለሚያውቁ ቤቱን ሲፈትሹ ማመጹ እንደተረዱት ምልክት ሆኗቸዋል። ቤቱን ሲፈትሹ ማመጹን እንደተረዱ ምልክት እንደሆነ በእለቱ ግራዚያኒ ባሁኑ በአዲስ አበባ ዩኒቨርሲቲ የሚገኝበት ያንየው ቤተ መንግስት ግቢ ባዘጋጀው ድግስ ላይ እንደታቀደው አብርሃምና ሞገስ ቦምቦቹን ወርብረው በተፈጠረው ግርግር ማምለጥ ቢችልም ግራዚያኒ ቆስሎ ህይወቱ ሊታርፍ ችሏል። አብርሃምና ሞገስ በሩጫ አምለጣው በዩኒቨርሲቲ አካባቢ ታክሲውን ይዞ ይጠብቃቸው ወደ ነበረው ስምኦን ደርሰዋል። ለአብርሃም ሚስት ቀድም ሂዳ ባዘጋጀችው መሰረት ደብረ ሊባኖስ ገዳም ለመጠለል ወደ ስላሴ ተጉዟል። ስምኦን አንድ ሳምንት አብሯቸው ከቆየ በኋላ ወደ አዲስ አበባ ነገሮችን ለማጣራት እየነዳ የተመለሰ ሲሆን ከነበሩት ጥቂት ባለ ታክሲዎች አንጻር አካባቢው ለቀናት መሰወሩ መታወቁ ጥርጣሬ ላይ ስለጣለው በፋሽስት ፖሊስ ተይዞ በጭካኔ ተሰቃይቶ ምንም ሳይነግራቸው ሊሞት ችሏል። ሶስ ወጣት ጀግኖች ተነግሮ የሚያልቅ አይደለም። ራስ ወዳድ ጎሰኛ ሳይሆኑ በኦክቱ ለፋሽስት ገዢ አጎብድደው ጥሩ መኖር የሚችሉ ቢሆንም የወገናቸው መበደል ያገዛዝ ዘረኝነት አጥብቀው በመጥላታቸው በድፍረትና በኢትዮጵያ ጀብድነት የግራዚያንን አገዛዝ ሊጥሉ ይችላል። በዚህና በሌሎችም አካባቢዎች ጀግኖች አርበኞቻችን ላሳዩት እብቢተኝነት የተበሳጨው ግራዚያንና ፋሽስት ወታደሮች በአዲስ አበባ አካባቢ ከ30,000 በላይ ኢትዮጵያውያን በሶስት ቀናት ውስጥ በአካፋና ዶማ ሳይቀር ጨፍጨፈው ከነ ቤታቸው አቃጥለው ነጮች ቤት ተቀጥረው የሚሰሩ ድሆችን ሳይቀር ማንንም ሳይለዩ ኢትዮጵያውያን ስለሆኑ ብቻ በግፍ ገድለው ፋሽስቶችን የጭቃኔዎችን ብዛት ይገደሏቸው ኢትዮጵያውያን ሬሳ ከመረው ክምርና ረግጣው ፎቶ ያነሱ ነበር። የሚገርመው ይህ የጣሊያ ድርጊት ያርበኞችን ትግል ያዳፈነው ቀርቶ ሌሎችንም ከአገዛዝ ጋር የገዛ ሀገራቸው ላይ ሊያረጋግጡ መኖር እንደማይችሉ ተረድተው በብዛት አርበኞች እንዲቀላቀሉ አድርጓቸዋል። የቀድሞ ኢትዮጵያን በነጻነት ታሪክ አናሳስተው ለነጻነታቸው ሲታገሉ ለነበሩ መላው የአፍሪካ ጥቁር ህዝቦች አሁንም ኢትዮጵያን ለነጻነት የሚሞቱ ጥቁር ህዝቦች መገኛ መሆኗን አሁንም ጥቁር ስልና ተሰብሮ ተንበርክኮ የሚገዛ ዓለም ሆኖን አስመስክሯል። ድጋሚ የጥቁር እንብተኝነትን ምሳሌ ሆኗል። ከድል በኋላ በግራዚያኒና ለተባበሩ መንግስታት ልዩ ኮሚሽን የቀረው የዘር ማጥፋትና የጦር ወንጀልን ወንጀል ክስ ከጣሊያንና ከእንግሊዝ ዲፕሎማቶች ሴራ ተፈጻሚ እንዳይሆን ተደርጎ ክስ ሲያቀጣለፈ ሲሆንም በኋላ ላይ የጣሊያን መንግስት ለይስሙላ በሀገሩ ላይ ግራዚያኒን 19 ዓመት ቢፈርድበትም ለ14 ዓመት ብቻ ታስሮ ተፈቷል። በኋላ ፍትህ ማጣት በኋላ ኢትዮጵያን እንደ ስድብ በሚቆጥሩ ሁኔታ ፋሽስት ግራዚያኒ በትውልድ አገሩ ጣሊያን በ2012 እንደ ኢሮፓና ቆጣተ ክብር የሚል መጽሐፍ የተጻፈበት የመታሰቢያ ሁልት ቆሞለታል። እኛ ደማችን ለዚች ሀገር የፈሰሰላት ጀግኖች ከሰማሃታት በአግባቡ ማክበር ሲያቀተን እነሱ ግን ደም አፍሳሹን ፋሽስት ክብር ይገባዋል ብለው ሲያከብሩት ከማየት በላይ ምን መዋረድ አለ? በጣም ያማል፣ ልብ ይሰብራል፣ ግን አነራሳቸው። አልማጮቻችን አና ታደሰ ነኝ፣ አመሰግናለሁ።
እንደምን አርፍዳችኋል አድማጮች? ከረፈዱ 11 ሰዓት ሆኗል። የሳምንቱ አበይዘናዎች ቀጥለው ይሰማሉ። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት በእጩነት እንዳይቀርቡ ተደረገ። ምርጫ በዝብ ፍላጎት ሳይሆን በሎተሪ ሆኗል ይላሉ ኢንጂነር ይልቃል ጌትነት። አዲስ አበባ ከተማ ወረዳ 5 ለመጪው ምርጫ ለተውካሽ ምክር ቤት ሰማያዊ ፓርቲን ወክለው ሊቀርቡ የነበሩት የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት ከቀረቡት 17 እጩዎች መካከል በተጣለጣ ወድቀዋል በመባላቸው ለመጪው ምርጫ በእጩነት እንዳይቀርቡ መደረጋቸውን ለፓርቲው ንሳለ ነገር ኢትዮጵያ ገልጸዋል። ኢንጂነር ይልቃል በእጩነት በቀረቡበት ወረዳ 5 የምርጫ ጣቢያ ኢሃዲግ የትግስቱ አንድነት ቅንጅትን ጨምሮ ሌሎች 6 የፖለቲካ ፓርቲዎች ተወካዮች ያለምንም ጣ አልፈዋል የተባለ ሲሆን የሚያልፉት በጣ ነው የተባሉት ሰማያዊ ፓርቲን ጨምሮ 11 የፖለቲካ ፓርቲ ተወካዮች መካከለን ሰማያዊና ሌሎች አራት የፖለቲካ ፓርቲ ተወካዮች እጣ አልወጣላቸውም ተብለዋል። ስለ ጉዳዩ አስተያየት ሰጥቶት ኢንጂነር ይልቃል ጌትነት ሰማያዊ ህዝብ ውስጥ በሰፊው የገባና የቀሰቀሰ ያለ ግንባር ቀደም ፓርቲ ነው እንደሐድግ ያሉን ጨምሮ እጣ ውስጥ አይገቡም ሰማያዊ ደግሞ ይሄ ነው የሚባል እንቅስቀሳ ከማያደርጉት ፓርቲዎች ጋር እጣ ውስጥ ገብተው ወደቀ መባሉ ዲሞክራሲ ከጅምሩ ጀምሮ የህዝብ ድምጽ ሆኖ ያለ በእኛ ሀገር ሎተሪ ሆኗል ማለት ነው ብለዋል። ለቀመንበሩ አከለውም ሂደቱ ምንም ይሁን ምን አንድን ፓርቲ ወይም ተወካይን ህዝብ ነው መምረጥ ያለበት ህዝብ የሚፈልገውና የሚመርጥ ፓርቲ ነው ለምርጫ መቅረብ ያለበት አሁን ግን ባለለው በአንድ በኩል ህዝብ የማይፈልገው ያለ እጣ ሲገባ በሌላ በኩል ህዝብ የሚፈልገው ሰማያዊን የመሰለ ፓርቲ ጣውስ ገብቶ አላለፈም እየተባለ ነው። በአንድ በኩል ህዝብ የተማረረባቸው ያለው ቀድማ ሁኔታ ህዝብን እንደማያንቀሳቀስ የሚታወቀው ሰማያዊ ደግሞ ህዝብ ስለፈለገው አሊያም በጥንካሬ ሳይሆን በሎተሪ ወድቃል ተብሏል ሂደቱ ፍጹም የተሳሳተ ነው ሲሉ ገልጸዋል። በተያያዘ ዜና የ9ኙ ፓርቲዎች ትብብር በ15 ከተሞች የተቃውሞ ሰልፍ ጠርቷል። ናጻነት ለፍትሃዊ ምርጫ በሚል መር የሚካሄድ የተቃውሞ ሰልፍ የካቲት 22 ቀን 2007 ዓ.ም በ15 ከተሞች እንደሚካሄድ ተብብሮ አስታውቋል። የሙስሊሙ ማህበረሰብ ታሳሳ 10 2007 ዓ.ም በኑር መስጂድ የካቲት 6 2007 ዓ.ም ደግሞ በአንዋር መስጂድ ያደረገው ተቃውሞ እንዲሁም በባህር ዳር ከተማ ህዝብ ታሳሳ 10 2007 ዓ.ም ያሳየው ህዝባዊ ቢተኝነት ትግል በኃይል ሊዳፈን ቢችልም እንደማይጠፋ ትምህርት ሰጥቷል የሚለው ተብብሩ መግለጫ ገዢው ፓርቲ ያደረሰ ያለው የመብት ረገጣ የሙስና መስፋፋትና የመልካም አስተዳደር ድርጦት የዙን የለውጥ ፍላጎትና የትግል ተነሳሽነት እንዳሳደገው ገልጿል። ትብብሩ ገዢው ፓርቲ ለመድብለ ፓርቲ ስርዓት ግንባታ ከቃላት ያለፈ እምነት መሆነ ቁርጠኝነት እንደሌለው በመግለጽ ምርጫ ቦርድን በቁጥጥር ስር በማዋል ጠንካራ ፓርቲዎችን ከመጪው ምርጫ ለማግለል እየሰራ መሆኑን የአንድነትና መያድን ጉዳይ በግልጽ አብራርቷል። ሰሞኑን ኢቢሲ ያቀረባቸው የተቃዋሚ ፓርቲዎችን የመኖር ትርጉም ዋጋ የሚያሳጣው መንግስትና የመንግስት አስፈጻሚዎችን ከተቻቸው ካላከበራችሁ ወይም ጸጥ ለጥ ብላችሁ የምርጫ አጃቢ ካልሆናችሁ እስከ 15 ዓመት ተታሰራላችሁ የሚላም ድምታ ያለው በባለሙያዎች ተንታኔ ስም የተላከው ማስፈራሪያ መልእክትና የሌለ ፈጠራ ክሶች ለመፈብረክ በአባል ፓርቲዎች ላይ የሞተ ጉዳይን ከመቃብር በመቀስቀስና በአዲስ መልክ ተጀመረው ሚዲያ ፕሮፓጋንዳ ዘመቻ በግልጽ ያስተላለፈ ገዢው ፓርቲ መድብለ ፓርቲ ስርዓት እንዳይኖር መፈለጉን ነው ሲል አክሎ ጨምሯል ትብብሩ። የቤተ ክርስቲያን ነዋይ ቅድሳት ለአባይ ግድብ ተብሎ መሰጠቱ ተዘገበ። በአዲስ አበባ የሚታተም ጋዜጣ እንደዘገበው በእንጦጦ ማርያም ሙዚየም የወርቅ መስቀሎች ጠፍተዋል መባሉ በምዕመናን ዘንድ ተቃውሞ አስነስተዋል። ለርዕሰ አድባራት እንጦጦ መንበረ ጸሐይ ቅድስት ማርያም ቤተ ክርስቲያን ከተለያዩ ምዕመናን በስዕለትና በስጦታ የተሰጡና እስከ 4 ኪሎ ግራም ሊመዝኑ ይችላሉ የተባሉ ሁለት የወርቅ መስቀሎችና አንድ የወርቅ ሀብል በቅርስነት ከተቀመጡበት ሙዚየም ውስጥ መጥፋታቸው የደብሩ ካህናትና የአካባቢው ነዋሪዎች ገልጸዋል። የቤተ ክርስቲያኗ ካህናት ሰራተኞችና የአካባቢው ነዋሪዎች በጋራ በመሆን የደብሩ አስተዳዳሪና ሌሎች ኃላፊዎች ተባብረው ወርቆቹን መጥፋታቸውን በመግለጽ ተቃውሟቸውን በፊርማ አስደግፈው ለመንበረ ፓትርያርክ ልዩ ጽፈት ቤት ቅዱስ ሲኖዶስ ጽፈት ቤት ለሀገረ ስብከቱ ቅርሳ ቅርስ ክፍል ለአዲስ አበባ ባህልና ቱሪዝም ቢሮና ለጉለሌ ክፍለ ከተማ ፖሊስ መምሪያ በፊርማ አስገብተዋል። የደብሩ ካህናት የተለያዩ ሰራተኞችና የአካባቢው ነዋሪዎች እንደገለጹት በቤተ ክርስቲያኑ የቅርስ ማስቀመጫ ሙዚየም ውስጥ የአጼ ምኒልክ የወርቅ ጫማ፣ የእቴጌ ጣይቱ ብጡል፣ የተለያዩ አልባሳት፣ አልጋና በተለያዩ ምክንያቶች ለቤተ ክርስቲያኑ የገቡ በርካታ የወርቅ፣ የብር፣ የናስና የተለያዩ ቅርጻ ቅርሶች ይገኛሉ። በማንና በምን ሁኔታ እንደተወሰዱ ባይታወቅም በቱሪስቶች በመጎብኘትም ከፍተኛ ገቢ ሲያስገኙ ከቆዩት ከነኚህ ቅርሶች መካከል ጥቂት የማይባሉ ቅርሶች መጥፋታቸውን ካህናቶቹ ተናግረዋል። የቤተ ክርስቲያኑ አስተዳዳሪ መላከ ጻማይ ቆሞስ አባ ገብረ ኢየሱስ መኮንን ጥቅምት 21 ቀን 2007 ዓ.ም ለሙዚየሙ ቁልፍ ያዥ ለመመሪያ አስፋው ገብረ ማርያም በጻፉት ደብዳቤ በቅርሶች መመዝገቢያ መረካከቢያ ቁጥር 170 ላይ የሚገኙትን ሁለት የወርቅ መስቀሎችና አንድ የአንገት ወርቅ ሀብል ወጪ አድርገው ለሊቀ ሩያን ቃለ ጽድቅ ኃይሌ እንዲሰጥ ትዕዛዝ ማስተላለፋቸው ተመልክቷል። ከቅርስ ማስቀመጫ ሙዚየም ወጣው ለተባሉ ወርቆች የተደረሱ ባለመታወቁ ካህናቱ ሰራተኞቹ መመናግራ ተጋብተው ባለበት ሁኔታ አስተዳዳሪው ማለከጻሃይ 1927 ቀን 2007 ዓመተ ምህረት ሰራተኞቹም ሰብስበው ለአባይ ህዳሴ ግድብ ቦንድ ለመግዛት በሙዚየሙ ውስጥ ያሉ ወርቆች መሸጥ እንዳለባቸው ሐሳብ ማቅረባቸውን ሰራተኞቹ ተናግረዋል። ታሪክ አጥፍተን ታሪክ አንሰራን በማለት አስተዳዳሪውን ሐሳብ ባድ ድምጽ መቃወማቸውን የገለጹ ሰራተኞቹ ደሞዛቸውን በማወጣት ለህዳሴ ግድብ ቦንድ እንደሚገዙ የተናገሩ ቢሆንም አስተዳዳሪው ግን እንዳስፈራሯቸው አስረድተዋል። የአዲስ አበባ ዩኒቨርሲቲ ተማሪዎች ማደሪያ እንዳልበርጉ እየተከራየ ነው ተባለ። በአዲስ አበባ ዩኒቨርሲቲ ከ2700 በላይ ተማሪዎች ማደሪያ አልጋዎች ለተመላላሽ ተማሪዎችና ለማይታወቁ ሰዎች እየተከራየ መሆኑ ተነግሯል። በቅርቡ በአክሱም ከተማ በተካሄደው ከፍተኛ ትምህርት ተቋማት ለውጥ ምክር ቤት ጉባኤ ላይ ጉዳዩ በይፋ የተነሳ ሲሆን በአዲስ አበባ ዩኒቨርሲቲ ከ750 በላይ ተማሪዎች ማደሪያ ክፍሎች ውስጥ የሚገኙ ከ2700 በላይ አልጋዎች በድብቅ ሲከራዩ ቆይተዋል። ዩኒቨርሲቲው በተመላላሽ ተማሪነታቸው የሚያውቃቸው ተማሪዎችና ማንነታቸው የማይታወቁ ግለሰቦች በወር ለአንድ አልጋ 400 ብር ሂሳብ እየከፈሉ እንደሚጠቀሙባቸው መረጋገጡ ተጠቅሷል። በዚህ መሰረት በወር ከ1 ሚሊዮን ብር በላይ የሆነ ገንዘብ በሙስና ይበላል። በውይይቱ ወቅት በዩኒቨርሲቲው አንዳንድ አመራሮች ነገሩን ክደው ተከራከሩ ይሆንም በመጨረሻው ግን እውነታው ለመግለጽ ተገደዋል። በዩኒቨርሲቲው የተገኘው የማደሪያ ክፍሎች ቁጥር ማደሪያም የለም ተብሎ ከሚመላለሱ ተማሪዎች ጋር ቁጥር ጋር ተቀራራቢ ሆኖ መገኘቱም በዚሁ መትረክ ላይ ይፋ ሆኗል። የአማራ ክልል ነዋሪዎችን ትጥቅ የማስፈታቱ ሂደት እንደቀጠለ ነው። የአማራ ክልል የክልሉ ጸጥታ አስተዳደርና ጸጥታ ቢሮ መረጃ እንደሚያሳየው በክልሉ በሚካሄደው ትጥቅ የማስፈታት ሂደት በሰሜን ጎንደርና በምዕራብ ጎጃም ዞኖች ብቻ 2,013,497 ልዩ ልዩ ጦር መሳሪያዎችና ጥይቶች ለክልሉ ሚሊሻ ጽፈት ቤት ገቢ ተደርጓል። የባህር ዳር ከተማ አስተዳደር ጸጥታ ጉዳዮች መምሪያ ኃላፊ አቶ ደጀኔ ሽባባው በጽፈት ቤቱ የ2007 ዓ.ም በጀት ዓመት ግማሽ ዓመት ሪፖርት ላይ እንዳስቀመጡት ጽፈት ቤቱ የጦር መሳሪያዎችን ዝውውር ለመቆጣጠርና ለመክታት ባደረጋቸው እንቅስቃሴዎች 170 የተለያዩ የጦር መሳሪያዎችን፣ 3635 ልዩ ልዩ ጥይቶችንና 21 ቦምቦችን በቁጥጥር ስር ማዋሉን ገልጿል። በቅርቡ በቀበሌ 16 በአንድ ግለሰብ ቤት 21 ክላሽንኮቭ ጠመንጃ መገኘቱንም ተናግረዋል። በክልሉ የሚገኙ ካቢኔ አባላት ስልጣናቸው መከታ በማድረግ 8429 የወገብ ሽጉጥ ታጥቀው እንደሚገኙም የክልሉ ሚሊሻ ጽፈት ቤት መረጃ ያሳያል። በክልሉ ከ5,500,000 ያላነሱ ጠመንጃው ጥይቶችና የተለያዩ የጦር መሳሪያዎች በግለሰቦች እጅ እንደሚገኝ ከጽፈት ቤቱ የተገኘው መረጃ ያመለክታል። በርካታ የክልሉ ነዋሪዎች የጦር መሳሪያቸውን አስረክቡ እየተባሉ እንደሚታሰሩ፣ እንደሚገረፉና ከፍተኛ የገንዘብ ቅጣትም እንደሚጣልባቸው ይታወቃል። የትግራይ ክልል ርዕሰ መስተዳድሩ አቶ አባይ ወልዱ የህወሓት ክንፍ እንዲፈጠር ከሳሞራ ጋር አሲራባል በሚል መገምገማቸው ተነገረ። በቤተ መንግስት ንሹ አዳራሽ ውስጥ የተካሄደው የኢህአዴግ ከፍተኛ ባለስልጣናት ግምገማ የሚቃኘው መረጃ በኢሳት እጅ ገብቶ እንደሚያሳየው የትግራይ ክልል ፕሬዝዳንት አባይ ወልዱ የህወሓት ክንፍ እንዲፈጠር ከመከላከያ ኤታማዦር ሹም ሳሞራ ዩኑስ ጋር ማሴራቸውን በሌሎች የኢህአዴግ አባላት ሂስ ቀርቦባቸዋል። አቶ አባይ ወልዱ የቀረበባቸውን ሂስ በደፈና ተቀብያለሁ፣ አርማለሁ በማለት መመለሳቸው ሰነዱ ያስረዳል። አቶ አባይ ግለ ሂሳቸውን እንዲያወርዱ ሲጠየቁ የስራ ሰዓት የማጎር ችግር እንዳለባቸው፣ ካሉባልታ ወሬ ጋር በተያያዘ ችግር ውስጥ እንዳለባቸውና በአንድ ለአምስት አደረጃጀት እንደማይሳተፉ ተናግረዋል። ምክር ቤቱ የተሰበሰቡት ባልደረቦቻቸው በበኩሉ አስተያየት የመቀበል ችግር አለብህ፣ በረባ ባረባ ከስራ ገበታ ተቀራለ፣ ችግሮችን በውይይት የመፍታት ጥረት አለብህ፣ የሰራኸውን ስራ በጊዜ የማምጣት ችግር አለብህ፣ ህጎችን የማክበር ችግር ይታይብሃል በማለት ገምግመዋቸዋል። አቶ አባይ በአጠቃላይ ግምገማ የቢ ውጤት ማግኘት ግምገማ ቢ ውጤት ማግኘታቸውን በሰነዱ ተመልክተዋል። የጠቅላይ ሚኒስትሩ የጸጥታ አማካሪ የሆኑት የቀድሞ የትግራይ ክልል ፕሬዝዳንት ጸጋይ በርሄ ደግሞ የማሳቀድ ውስንነት አለብኝ፣ በንባብ ራስን የማብቃት ጥረት አለብኝ፣ በጥረት የማሰራት እጥረትም አለብኝ በማለት ግላዊ ሰብ ሲያወራርዱ ወይም ራሳቸውን ሲገመግሙ፣ ጓደኞቻቸው ደግሞ ሞጋቸው የሆኑ ነገሮችን የአለመንካት ችግር አለብህ ብለዋቸዋል። ዶክተር ካሱ ይላላ በበኩላቸው የማንበብ እጥረት አለብኝ በማለት ራሳቸውን የገመግሙ ሲሆን፣ ሌሎች ባልደረቦቻቸው ደግሞ የስልክ አጠቃቀም ችግር አለብህ፣ ወሬ የመስማት የማክረፍ ችግር አለብህ፣ የቢሮ ስነ ምግባር አለማክበር ይታይብሃል፣ ፈሪነህ ግንባር ቀደም አይደለህም፣ ሰርቶ የመስራትና የመምራት ችግር አለብህ ተብለው ተገምግመዋል። አቶ አርኮ በቁዋይ ደግሞ በቁጭትና በልህ የመስራት ጥረት አለብኝ፣ ስራና አድምቶ የመስራት ጥረት አለብኝ፣ ሰዓት የማክበር በቡድን መስራት ላይ ውስንነቶች አሉብኝ በማለት ራሳቸውን ገምግመዋል። የመከላከያ ሚኒስትሩ ሲራጅ ፈጌሳ አቅዶ የመስራት ክፍተት አለብኝ፣ ራስን በማያቋርጥ የንባብ ባህል የማብቃት ጥረት አለብኝ በማለት ራሳቸውን የገመገሙ ሲሆን፣ ባልደረቦቻቸው ደግሞ በንባብ ራስን የማብቃት ችግር አለብህ፣ አሳምኖ የማሰራት ጥረት አለብህ፣ ሌሎች ሀሳብ የመስጠት ቁጥብነት አለብህ፣ ያለህን እውቀት ለሌሎች የማጋራት ጥረት አለብህ፣ ሳሞራን ትፈራዋለህ፣ በሚኒስቴር መስሪያ ቤት ያለ የፖለቲካ እንቅስቃሴ ደካማ ነው በሚል ተችተዋል። የሳምንቱ ዜና በዚሁ አብቅቷል።
አድማጮቻችን ከዚህ በመከተል ደግሞ ጄሪ የቋንቋን በተመለከተ የኢትዮጵያ በተለይ ህጻናት የቋንቋቸውን ውጭ ሀገር ያሉ ህጻናት ቋንቋቸውን እንዲያዳብሩ ወላጆች ለምን እንደማይገፋፉና ኢትዮጵያም ውስጥ አንዳንድ ሁኔታዎች በተለይ የአማርኛ ቋንቋን እንዳይነገር ወይም ደግሞ እንዳይስፋፋ ወይም ህጻናት እንዳይቀጥሉ እንዳይናገሩበት ለማድረግ በተለያየ መንገድ በተዘዋዋሪ መንገድ ሙከራ እየተደረገ ነው የሚባል ስላለ የቋንቋን ጉዳይ በተመለከተ አንድ አጠር ያለ ጽሑፍ ይዛልን ትቀርባለች። ከጽሑፉ በኋላ ወይም ከመግቢያው በኋላ ውይይት እናደርጋለን። በዚህ አጋጣሚ ይሄንን አርስ በተመለከተ አድማጮቻችን የምትሰጡት አስተያየት ወይንም ጥያቄ ወይንም ደግሞ መልእክት ካላችሁ በስልክ ቁጥራችን 0819100 መደወል ትችላላችሁ። ጄሪ
እንግዲህ ይሄንን ካላልቀረ ቋንቋ እንዴት አድርገን ልጆቻችንን ማሳደግ አለብን? አገር ቤትም ያለውን ቋንቋ ልጆቻችን እንዴት አድርገው ነው መማር ያለባቸው? እንዴት አድርገው ነው ማወቅ ያለባቸው? ነገር ስንል እኔ አገር ቤት ከመጣሁ አጭር ጊዜ ነው። አገር ቤት ያለውን ችግር እንደ ትልቅ ኢሹ እንደያዝ ነው። እንደገና ደግሞ እዚህ ማገር ስመጣ ያየሁት ትልቅ ችግር አለ። ይሄም ችግር ምንድነው? እዚህም ያገር ያሉ ልጆች የናት የማዘር ታንግ ቋንቋቸውን መናገር አይችሉም። እዛም ሀገር ያሉት ልጆች ደግሞ ኢትዮጵያ ውስጥ ያሉት ልጆች ደግሞ የአፍ መፍቻ ቋንቋቸውን እንዳይናገሩ ትምህርት ቤቶች ተጽዕኖ ያደርጉባቸዋል። እኛም ትምህርት ቤቶች ማለት ትምህርት ቤቶች ናቸው፣ የግል ትምህርት ቤቶች ናቸው። የመንግስት ካሪኩለም ይያለ መንግስት የቀረጸው ካሪኩለም ይያለ ከዛ ካሪኩለም ውጪ አዳዲስ መጻፎችን በማሳተም ልጆቹ ትምህርት ቤት ውስጥ ያለው ቀታቸው እንግሊዘኛ ብቻ መናገር ያለባቸው። ትምህርት ቤቱ ግቢ መጀመሪያ ስንገባ ምን ይላል? ተማሪዎች እዚህ ግቢ በረፍት ሰዓት በእንግሊዘኛ ቋንቋ ይናገሩ። በእንግሊዘኛ ቋንቋ ማይናገር ተማሪ ሰነፍ ነው ብለው በጥያቄ መልእክት የተቀመጡ ጽሁፎች እና ያለን ምንድነው ይሄ ለምንድነው እናደርገው ስንላቸው ተማሪዎቹ መማር ያለባቸው እንግሊዘኛን ቋንቋን እንጂ አማርኛን ቋንቋ ከተማሩ ነገ ወደ ሃይ ስኩል እና ትልልቅ ኮሌጆች ሲሄዱ ሰነፍ ይሆናሉ የሚል መመሪያ አላቸው። ያ መመሪያ ግን የቸገረን ምን አይነት ነገር አመጣብን በየለቱ የምናየው በህይወታችን ሲስተም ውስጥ ልጆቹ ቤተሰቦቻቸው ጋር ሲገቡ አባቱና እናቶቻቸው የሚያናገሩት በእንግሊዘኛ ነው። እንዲያውም አንድ አባት ምን አለ ይላል አንድ ጽሁፍ ስናነብ ማታ ልጄ በእንግሊዘኛ ስለምታናገረኝ ስለምፈራ ለሷ የሚበቃ እንግሊዘኛ ቋንቋ ስለሌለኝ አምሽቼ መግባት ጀመርኩኝ። ከልጄ ጋር ያለኝ ግንኙነት በእንግሊዘኛ ብቻ ስለሆነ ስገባ ጥያቄዋ እንግሊዘኛ ነው፣ የምናገረው እንግሊዘኛ ነው፣ የምትበላው የምትጠጣው ነገሮችን በሙሉ ያንን ነገር ማድረግ ሳልቻልኩኝ አምሽቼ ወደ ቤቴ መግባት ጀመርኩ አለ። እኛም ደግሞ እዛ ያለኑ ሰዎች አንስተን ነበር ይህን ጥያቄ በተለያየ ጊዜ። እንግዲህ አስተምር ነበር፣ እኔም በማስተምርባቸው ትምህርት ቤቶች ይህን ጥያቄ አንስተን ነበር። ያ ጥያቄ ግን ምንድነው መልስ ያገኘው? ብዙ ወላጆች ልጆቻቸው እንግሊዘኛ ቋንቋ ከተናገሩ የእውቀቱ መነሻ እንግሊዘኛ ቋንቋ ነው ብለው ስለሚያምኑ እንዲያውም ትምህርት ቤቶች ምን ያደርጋሉ? በመስከረም መጀመሪያ ላይ ማስታወቂያ ሲሰሩ ነጮችን ማስታወቂያ ሲሰራ አንድ ትምህርት ቤት ውስጥ አንድ ነጭ አለ እንግሊዘኛ አስተማሪ፣ በዛ ነው ማስታወቂያ የሚሰራው። እንደዚህ ነው፣ ጀርመናዊ ነው ወይ እንግሊዛዊ ነው ወይ ፈረንሳዊ ነው እንግሊዝ አስተማሪ ነው ይሄ እንትና ይባላል ተብሎ ነው ማስታወቂያ የሚሰራው። ያን ጊዜ ነው ወላጆችም ልጆቻቸውን ይዘው ወደዛ ትምህርት ቤት የሚገቡት።
አድማጮቻችን እንግዲህ ጄሪ ይሄንን ያቀረበችልን ካላት ልምድ ነው። ጄሪ ከኢትዮጵያ ከመጣሽ በጣም አጭር ጊዜ ነው። ምን ያህል ጊዜ ነው ከመጣሽ?
አመት
ቢሆናት ነው። በትምህርት ጉዳይ ላይ በተለይም ቋንቋን በተመለከተ አንዳንድ ጥናቶችን ሰርታለች፣ አስተምራለችም፣ ሁኔታዎችን ተከታትላለች። እኛም እዚህ በውጭ ሆነን ተከታትለናል። አንዳንድ ጉዳዮችን በተለያዩ ሚዲያዎች የዜና አውታሮች ቀርቦ ነበረ። አንቺ ቅድም እንዳልሽው አንዳንድ ትምህርት ቤቶች በተለይም የግል ትምህርት ቤቶች በእንግሊዝኛ ህጻናት በረፍት ጊዜ እንኳን በአማርኛ ካወሩ እንደ ቅጣት አይነት ነገር አለባቸው። ይህንን እኔ እንደውም አንድ በሆነ የዜና አውታር ላይ በዶቼ ቬሌ መሰለኝ ባልሳሳት አዳምጨዋለሁ። አንድ ህጻን ልጅ በረፍት ቦታው ላይ በረፍቱ ጊዜ በአማርኛ ቋንቋ ስለተናገረ በተማሪው መካከል ወጥቶ እኔ ደደብ ነኝ እኔ ምንድን ነኝ እያለ እንዲናገርና እንዲጽፍ ተደርጓል። ይሄ ደግሞ በአንድ የህጻን ልጅ ስነ ልቦና ላይ ምን ያህል ሲያድግም ሆነ ከዛ በኋላ ምን ያህል ችግር እንደሚፈጥር ለመገመት አያዳግትም። አሁን ጥያቄው ምንድን ነው? ለምንድን ነው የአማርኛ ቋንቋ ኦፊሻል ቋንቋው በሆነባት ሀገር 80 ሚሊዮን የሚሆንስ ባለበት ሀገር የራሷ ቋንቋ የራሷ ስነ ጽሑፍ ያላት ሀገር በዛች ሀገር ውስጥ ማንም የራሱ ስነ ጽሑፍ ያለው የለም አትሊ ሌላው ቢቀር በአፍሪካ ከኢትዮጵያ በስተቀር የመጀመሪያው በሆነበት ሀገር ለምንድነው መንግስት እንደዚህ አይነት ህግ ሲወጣ እንዲህ አይነት የውስጥ ድንጋጌ ተደርጎ ትምርት ቤቶች እንዲህ አይነት ህግ ሲያወጡ ዝም ብሎ የሚያዩ ለምንድነው? ይሄ ነው መመለስ ያለበት ጥያቄ። ምክንያቱም አንድን ሀገር በስልጣን ላይ ሆኖ ተወደደም ተጠላም ያሳድረው ያ መንግስት ከሆነ ድረስ ያ መንግስት መመሪያዎችን ማቅረብ አለበት። እስቲ እንመልከት። ስዊድን አለ። ስዊድን 8 ሚሊዮን ህዝብ ያላት ሀገር ነው። እንደውም በጣም ማርጂናል ነው። 8 ሚሊዮን ነች። የስዊድን ቋንቋ ግን በትምርት ቤት ውስጥ እንደ ዋናው ሜጀር የትምርት እንትን ነው የሚቆጠረው። እንግዲህ ምሳሌ ልትቀስልሽ ስዊድን ውስጥ አንድ ትምህርት ቤት ውስጥ በስዊድንኛ አንድ ጻሌ ሲናገር ተሰምቶ በተማሪዎች ውስጥ በአደባባይ ወጥቶ እኔ ደደብ ነኝ በእንግሊዝኛ ወይንም በጀርመንኛ ወይንም በሌላ ቋንቋ ስላልተናገረ ተብሎ ቢባል ምን አይነት ይሄ መንግስት ምን አይነት እንትን ይደርስበት ነበር? በማግስቱ ነበር አሽከንጥረው የሚጥሉት። እኛ ሀገር ግን የሆነ የተደበቀ ወይ ሴራ አለ ወይም ደግሞ መንግስት ይችን ነገር ይፈልጋል ወይ ጥላቻ አለበት ምንድነው?
እንደው እኛ ስናየው ያው አሁን የገዥው ስልጣን ላይ ያለው መንግስት ምን አይነት አስተሳሰባለው የገዥው መንግስት የሥርወ መንግስቱን ስናይ ከበፊት ከመጣው ባለስልጣኖች እንግዲህ የነገስታቱም ዘመን ካየን እነኛ ሥርወ መንግስቶች ይዘውት የመጡት ምንድነው? አማርኛ ቋንቋ ነው። አጼ ቴዎድሮስ ጊዜ ነው እንግዲህ አማርኛ ቋንቋ ወደ ስራ የጀመረው 1270 እንደ አውሮፓውያን አቆጣጠር። እንደዛ ነው እንግዲህ አማርኛ ቋንቋ በቤተ መንግስት ውስጥም በስራ ላይ የሚዋለው ብለው ያምናሉ። በዛ ሥርወ መንግስት ላይ
በ1270 ቴዎድሮስ በፊት ነው። ኦኬ። አዎ።
ከዚህ ሰለሞን ሥርወ መንግስት ነበርበት ጊዜ ነው እንግዲህ አንተ ያለው። ከዛን ጊዜ ጀምሮ እንግዲህ አማርኛ ምን እየሆነ ሄደ? የሥራ ቋንቋ እየሆነ በቤተ መንግስትም በተለያየም ቦታ ላይ የሥራ ቋንቋ እየሆነ ሄደ። ያ ሥርወ መንግስት ያመጣው ተጽዕኖ አሁን ወያኔ ገዌ ደሞ ገዢው ፓርቲ ምን ይላል? የአማራ ሥርወ መንግስት እስከዛሬ አለቀቀንም አይነት ነገር ነው የሚሰማቸው። ምንድነው ይሄ አማርኛ ተጽዕኖ መፍጠር የለበትም የሌሎችም ቋንቋ መከበር አለባቸው ነው። እንዲያውም ወደ 89 የሚሆኑ ቋንቋዎች አሉ ኢትዮጵያ ውስጥ። እነኛ ቋንቋዎች በማዘር ታንጋቸው ይማሩ ልጆቻቸው ተብሎ በየክልሉ ባሉበት ቦታ ያፍ መፍቻ ቋንቋቸው እስከ 5ኛ ክፍል ይማራሉ። ያን ሳናመሰግነው አናልፍም። ግን አማርኛ ቋንቋ ለምሳሌ ኢትዮጵያ ውስጥ ሊሆን የሚገባው እኛስና እንደ ኢትዮጵያዊነታችን ስናስብ እንግዲህ ታሪክ መጻፎችም የተጻፉት ህገ መንግስቱም ኤቭሪ ነገር ኢትዮጵያ ውስጥ ያለው ነገር ሁሉ ተጽፎ የተቀመጠው በአማርኛ ነው። ይሄን ነገር አንስተን ወደ እንግሊዘኛ እናቀይረዋለን፣ ይሄን ነገር አንስተን ወደ ኦሮመኛ ወደ ሌሎች ቋንቋዎች እናደርጋለን ማለት እንግዲህ ከባድ ነው። 89 ቋንቋ ባለበት ሀገር ውስጥ አንድ ቋንቋ የሥራ ቋንቋ መሆን አለበት። እሱም እንግዲህ የተለመደው አማርኛ ነው። አማርኛ ይሁን ማለታችን አይደለም። እኛ የትኛውም ቋንቋ ቢሆን የትኛውም ቋንቋ ከሆነ አንድ ቋንቋ ይኖረን ይገባል። አሁን እኛ ይሁን ያለነው ቀኝ እየተገዛን ነው። ልጆቹ በእንግሊዝኛ ቋንቋ መማር አለባቸው። ኢቭን ኢፍ ቤተሰብ ውስጥ ያሉ ልጆች በሙሉ እርስ በርስ ሲነጋገሩ በእንግሊዝኛ መሆን አለባቸው። ይሄ የመጣው ምንድነው? አማርኛን ቋንቋ ከአካባቢው ላይ ወይ ደግሞ ከሀገሪቷ ላይ የማጥፋት ስሜት ነው ያላቸው። ግን አማራ የነበሩ ስልጣን ላይ ተቀመጡ የነገስታቱን ዘመን በነገስታቱን ዘመን የተቀመጡትን ንጉሶች እያሰቡ ዛሬ አማርኛን ቋንቋ አብሮ መጥፋት አለበት ማለቱ ከባድ ነው። ብዙ ታሪክ እናጣለን። ዛሬ መጻፎችን እንጻፍብንል የነበሩን ታሪኮቻችንን እንጻፍብንል በየትኛው ቋንቋ ነው መጻፍ የምንችለው? በእንግሊዝኛ እንጻፋቸው? እንግሊዝኛ እንጻፋቸው ካለ ደግሞ ብዙ ያልተማሩ እናትና ትልልቅ ቤተሰቦች አሉ እንግሊዝኛ ቋንቋ የማይናገሩ። ምን ማድረግ አለብን የሚለው ነገር ብዙ ተነጋግረናል። ግን ያው አማርኛን ከመርገጥና አማርኛን ከመጫን የተነሳ መንግስት የሚሰራው ስራ ነው እንግዲህ እነኚህን የግል ትምህርት ቤቶች ሄዶ አሬንጅ ማድረግ ይችላል። ለምን ልጆች እንደዚህ የምታደርጉት? እንደዛ እንዲያደርጉ ከአንዴም ሁለት ጊዜ ስብሰባ ተደርጎ ትምህርት ሚኒስቴርም ያን ነገር እንትን ሰጥቶት ነበረ። ግን
የሰማሁት አንድ እንትን ውይይታችን ከማጠናቀቅ አንድ የሰማሁት አንድ የትምህርት ቤት ዳይሬክተር ከውጭ ሀገር መጣ ነው አሉ። ትምህርት ቤት ከፈተች እንግዲህ ይሄ የውጭ ሀገር ምን ነው የሚባሉት እነዚህ ኢንቨስተሮች ናቸው የሚሏቸው ትምርት ቤት እንደ ትምርት ቤት ነገር ከፈተች እና ትምርት ቤት ውስጥ በእንግሊዝኛ ብቻ እንዲሆን ይሄንን ስታስረዳ ምንድነው አይ ተምረው ኢትዮጵያ ብቻ እንዲሰሩ አይደለም በአለም ዙሪያ ሄደው እንዲሰሩ ነው የሚፈልገው። ለዛ ደግሞ እንግሊዝኛ ነው የሚያስፈልገው አማርኛ አይደለም የሚያስፈልገው ብላን ያለችው ነው የሰማሁት። እንግዲህ ለኔ የሚሰጠኝ ምንድነው ኢትዮጵያ ውስጥ በኢትዮጵያ ህዝብ አንጡራ ገንዘብ አንድ ህፃን ልጅ ሲማር የሚታየው ምንድነው ገዢዎቹ ወይም አስተማሪዎቹ ወይም ዳይሬክተሮቹ የሚያዩት ምንድነው ያ ልጅ በኢትዮጵያ ህዝብ ሀብት ተምሮ ፊደል ቆጥሮ ምን ተምሮ ሌላ ሀገር ሄዶ ጉልበቱን እንዲበዘበዝ ነው እንጂ ለዛ ለሀገሩ እንዲሰራ አይደለም የሰጠችው ምክንያት 80 ሚሊዮን ህዝብ ነው ያለው ለዚህ ያ ልጅ ወይ ያቺ ልጅ ተምራስ ይጨርስ ዓለም ዙሪያ ሄዳ እንድትሰራ ነው ስለዚህ እኛ ገና ከመጀመሪያው ነው ገንዘባችንን ኢንቨስት ምናደርገው የወጣቶቻችን አስተምረናቸው
ሀገር እንዲወጡ
ነው ማለት
ህልሙ እንግዲህ ያ
ይሄንን አይነት አስተዳደር ያለበት ሀገር ለዛች ሀገር የወደፊት እጣ ፈንታ በጣም የሚያሰጋ ነው እንደውም አሁን እንደምሰማው ብዙም ጊዜ በትምህርትና በሳይንስ አካባቢ ስልጣን ላይ ያለው መንግስት የራሱን ዘር በጣም የሚያሳዝን ነው የራሱን ዘር እየመረጠ ዩኒቨርሲቲዎቹን በተለይ የሳይንስ እና የቴክኖሎጂ እንትኖችን እየሞላንባቸው ነው እንግዲህ ሌላውን ህዝብ ሊያደርገው ነው ማለት ነው የቀን ሰራተኛ የጉልበት ሰራተኛ እንደፈለገ የሚቀየር የሚባረር እንደዚህ አይነት እንትን እየተደረገ ነው ይሄንን ውይይት ሰፋ አርገን የትምርት ዕውቀት ያላችሁንም ጋብዘን አንቺም እዙ መተሽ ያለሽ ልምዳለሽ በየሳምንቱ ውይይት እናደርጋለን አድማጮቻችንም ወደፊት በዚህ አርስት ላይ ምክንያቱም አንድ ሀገር ህፃናቶቹ የራሱን ቋንቋ ካላወቁ እዚህ ሀገር ለምሳሌ አንድ ጥናት ተደረገ ነበር ምንድነው ያሉት ህፃን ልጅ ብዙ ቋንቋ ባወቀ ቁጥር የውቀቱ የጭንቅላቱ የውቀት እየሰፋ ነው የሚሄደው ነው የተባለው ጥናት ያደረጉት አድርገው እዚህ ነው ያደረሱት እንደውም ለዚህ ነው የውጭ ሀገር ዜጎችን የእናታቸውን ቋንቋ ወይንም አፈፈቱበትን ቋንቋ እንዲናገሩ በጀት አውጥቶ
አስተማሪዎችን ቀጥሮ ሁሉ ያስተምራቸዋል እዚህ ሀገር ይሄ ከተደረገ እንዴትኛ ሀገር የሚለው ነገር
ደግሞ የራሳችንን ቋንቋ እንዴት መንግስት አልፈለገም
እና ደግሞ እዚህ የሚያገር ያሉ ቤተሰቦችን ሳይ ደግሞ ወደዚህም ትንሽ ምንምጣና እዚህ የሚያገር ያሉ ልጆቻቸውን ሳይ አማርኛ እንዳይና በቃ ኦሬዲ የስዊድሽ ቋንቋ ተናጋሪ ሆነዋል ወሀገር ቤት ገብተው ከወንድሞቻቸው ጋር ካጎት ልጆቻቸው ጋር እንዴት ነው የሚሆኑት እንግዲህ መንግስት እዛም ይፈጠርብን ተጽኖ አለ እኛ ቤተሰብ ፋሚሊ ደግሞ ልጆቻችን ላይ የምንፈጥረው ተጽኖ እንዴት አድርገን ነው ይሄን ነገር ማሻሻል ምን እንችለው በዚህ ነገር እንግዲህ ሰፋ ያለ ውይይት ሐሳባቸውን መስጠት የሚፈልጉ ሰዎች የገቡ የተቸገሩበትን ችግር ማለት እዚህ ሀገር እንዳይማሩ ያደረግንባቸው ችግር ይሄ ችግር አለብን ብናስተምራቸው ጥሩ ነው የሚለውን ነገር እንግዲህ ሐሳባቸውን ሼር ያደረገን እንቀጥላለን
እኛም ደግሞ የስዊድን መንግስት ባለስልጣኖችን ይሄን በተመለከተ ምን አይነት አመለካከት እንዳላችሁ ምክንያቱም አንዳንድ ወላጆች ለልጆቻችን ለማስተማር بنፈልግም ቋንቋችንን በቂ አስተማሪ አናገኝም የሚሉ ሰማለው ይሄንን በተመለከተ የስዊድን መንግስት ማቃቸው አሉ አንዳንድ ኢንስቲትዩሽኖች ይሄን ነገር ይደግፋሉ እና ይሄንንም ወደፊት እኛ እናቀርባለን አድማጮቻችን በዚህ አርስት ላይ በተቻለ መጠን ወደፊት እንድትሳተፉ የጋበዝን ለዛሬው ጄሪ ሴምፐር በጣም እናመሰግናለን እንቀጥላለን
አድማጮች በመከታተል ላይ ያላችሁ ኢትዮጵያ ድምጽ ሬዲዮ ነው አሁን አንድ ጉዳይ ገጥሞን መስመር ላይ እንግዳ ጋብዘናል ሀዘንን ይመለከታል ሃሎ ጠና ይስጥልኝ
ሃሎ
ሰላም እንደምን አደራችሁ
እግዚአብሔር ይመስገን
ምንድነው እንግዲህ ሀዘን ነገር መኖሩን ሰምተን ነውና ምንድነው የተፈጠረው ነገር እስቲ ብትነግሪን
ያው እህታችን ኢትዮጵያ የሆነች እህታችን ያስሚን የምትኖረው በስዊድን ሀገር ፒቲዮ በሚባል ከተማ ነው።
የት ቦታ?
ፒቲዮ።
የት ነው እሱ?
ስዊድን ውስጥ።
ሩቅ ነው ከስቶኮልም ብዙ?
አዎ ከስቶኮልም ወደ 1000 ኪሎ ሜትር አካባቢ ነው። አዎ። እና በየካቲት 18 ሁለተኛ ወር 2015 ከመተሮብ 12 ሰዓት ከ30 ላይ ያው በደረሰባት አስቃቂ ማመን ከሚያቀት በላይ በሆነ አስቃቂ አደጋ ህይወቷ አርፏል። እና ይሄንንም ለማድረግ ያው አስክሬኗን ወደ ኢትዮጵያ ለመላክ ርብርብ ላይ ነው ያለነው አሁን በዚህ ሰዓት ማለት ነው።
እናንተ ጓደኞቿ ናችሁ?
ያው የቅርብ ጓደኞቿ ነን። እና ያው ወደ ሀገር ቤት አስክሬኗ መሄድ ስላለበት
እርዳታ ሁሉ ኢትዮጵያዊ እንዲያደርግ ማለት ነው።
አዎ ኢትዮጵያዊ የሆነ በሙሉ ዜግነት የተሰማው ሰብአዊነት የተሰማው ቦታው ላይ አይቶ ላየ ሰው በጣም ከባድ አስተቃቂ ነገር ነው የገጠመን። እና ኢትዮጵያዊ የሆነ በሙሉ ይሄንን ሰምቶ ዝም እንደማይል እርግጠኛ ነኝ። አስክሬኗን ለመላክ ተረባርበን ሁላችንም አስክሬኗን ለመላክ ለምናደርገው እንትን ገንዘብ ያስፈልጋል። ያንን ገንዘብ ደግሞ ከማንም አንጠይቅም ከራሳችን ህዝብ ነውና እያንዳንዱ ህዝብ ዜግነቱን እንዲወጣ ብዬ መልእክቴን አስተላልፋለሁ።
እንዴት ነው መርዳት የሚቻለው? በምን መንገድ ነው? እስቲ
ምን ረዳው? ያው አንድ ቸርች አለ እዚህ ኤፍኤስ ይባላልና እነሱ የተወሰነ ያው ገንዘብ ሰጥተውናል። የተወሰነ ገንዘብ አስክሬኑ መላከው የተባለው አካባቢ ነው። እርግጠኛነቱን ሰኞ ነው የምናውቀው። ወደ 70 አካባቢ ነው የተጠየቀው ሲድሽ ክሮናል። እና ሰኞ እርግጠኛ ትክክለኛ ዋጋውን ነገሩን ብለናቸዋል። ያው ከዛ በላይ ይሆናል እንጂ ከዛ በታች አይሆንም።
እኔ አዎ ቤት አሁን ፕሉሲሮ ወይም የባንክ አካውንት አለ እናንተ ያላችሁት ምናልባት ሩቅ ናችሁ ብዬ ነው።
አይ የባንክ አካውንታችንን ያደረግነው በዚህ በቸርቹ ነው።
አሃ የቸ በቸርቹ ነው ቀጥታ እንዲገባ። ኦኬ
እሱን ትነግረው ያደረግነው ቁጥሩ ልናገር?
አዎ
ኦኬ የባንክ ቁጥሩ 573-1625
ቀስ ያልሽ ብትነግሪ ጥሩ ነው።
5 7 3
እሺ
1
አዎ
6
6
2
2
5 የሚለው የባንክ አካውንት
573-1625
ያ
ምንድነው? እሱ ፕሉሲሮ ነው ባንኪሮ ነው ወይስ የስዊድ ባንክ ነው? ባንኪሮ ነው።
ባንኪሮ አዎ።
ኦኬ በዚህ ሁሉም ሰው እንዲያስገባ ማለት ነው። እናንተ ዛው ናችሁ ያላችሁት? አሁን ያው
እኛ ዛው ነው ያለነው። አዎ
እንግዲህ ያው ይሄንን ፕሮግራም ይከታተሉ አድማጮች ይሄንን ነገር እንትን በማለት እንደሚረዱ ተስፋ እናደርጋለን። እንግዲህ እግዚአብሔር ያጽናችሁ። መልሰን እስከ ሳምንት ያለውን ነገር እንከታተላለን። እንግዲህ ሰላም ዋሊ።
አሜን አሜን። እናመሰግናለን። እግዚአብሔር ይስጥልን።
አድማጮቻችን በሰዓት እጥረት ምክንያት እንግዲህ አንዳንድ የመዝናኛ ሙዚቃዎችን መቁረጥ ተገደናል። አሁን ስቱዲያችን ውስጥ የኢሳት የዝግጅት ኃላፊዎች ከኛ ጋር ይገኛሉ። በተቻለ መጠን ከውጭም ያሉትን ለማስገባት እንሞክራለን የሰዓቱ እንደፈቀደልን። ጤና ይስጥልኝ። በቅድሚያ ስቱዲዮ ድረስ መጣችሁ ስለ ኢሳት ሳምንቱን በሚደረገውን አመታዊ የገንዘብ ማሰባሰቢያ ማብራሪያ ለመስጠት በመምጣታችሁ ከፍ ያለ ምስጋና እናቀርባለን። ጤና ይስጥልኝ።
ጤና ይስጥልኝ። እንደምን አደራችሁ? አመሰግናለሁ።
ጤና ይስጥልኝ። እንደምን አደራችሁ? አመሰግናለሁ። እኔም
ማን እንበል ለህዝቡ እናስተዋውቃ ራሳችንን።
እሺ ጤና ይስጥልኝ። በድጋሚ መቅደስ ወርቁ እባላለሁኝ።
ጤና ይስጥልኝ። እኔ አለማየሁ በቀለ እባላለሁኝ።
አለማየሁና መቅደስ በዛሬው ዕለት ከኛ ጋር የተገኙት ስለ በሚቀጥለው ሳምንት ቅዳሜ ነው ባልሳሳት ፌብሩዋሪ 28 ስለሚደረገው አመታዊ የኢሳት የገንዘብ ማሰባሰቢያ አጠር ያለ መግለጫ እንዲሰጡን ነው። ይሄ ዝግጅት በየአመቱ ነው የሚደረገው፣ በአለም ዙሪያ ይደረጋል። ኢሳት ያለሱ መነቃነቅ አይችልም። እንዴት ነው ያሰባችሁት?
እንዴት ነው ያሰብነው? እንግዲህ ይሄ የአመታዊ በዓል በየአመቱ የሚዘጋጀው በኢሳ ድጋፍ ኮሚቴ ነው የሚዘጋጀው ፕሮግራሞቹን። በተቻለን መጠን ቀደም አድርገን ዝግጅቶችን በጊዜ ለመጨረስና ህዝቡን አስተባብረን ኢሳት የህዝብ ነው፣ ኢሳት በህዝብ ድጋፍ ነው ያለው እና ፋይናንሻሊ ልንረዳ የምንችለው ኢትዮጵያኖች፣ በመላው ዓለም ያለን ኢትዮጵያኖች በየአመቱ በመናደርገው የድጋፍ እንቅስቃሴ ነው እና
ኢሳት የህዝብ ነው ይባላል። ኢሳት የህዝብ ድምጽ ነው ይባላል። በእውነትም እውነቱን መመስከር ያስፈልጋል። የህዝብን ጥያቄ፣ የተለያዩ የኢትዮጵያኖችን ጥያቄ በጠቅላላው አማራው፣ ትግሬው፣ ወላይታው፣ ከምባታው፣ ጠቅላላ ኢትዮጵያ የሆነውን በሙሉ ጥያቄ ያለ ዘር፣ ያለ ጾታ፣ ያለ ምን እያለ የሚያነሳና ችግሮችን ለህዝብ የሚያሰማ ነው። ያ ባይኖር ኖሮ የኢህአደግ አፈቀላጤዎች ከሚናገሩት ውጭ የምንሰማው ነገር አይኖርም ነበር። ግን እንደዚህ አይነት ታላቅ ተጋድሎ ሚስጥሮችን የሚያወጣ የወያኔን ሚስጥር ሰልስሎ የሚያወጣ ድርጅት ድጋፉ በቂ ነው ትላላችሁ ወይ? ከህዝቡ የሚያገኘው ድጋፍ በቂ ነው?
በእውነቱ በዚህ ላይ በቂ አይደለም። ብዙ ሰው ይቀረዋል ኢሳትን መርዳት ያለበት። አንደኛ ትልቁ ኢሳት ኢትዮጵያ ውስጥ ለሚገኘው ህዝብ በደልና አንዳንድ ነገሮችን በትክክለኛውን ዜና ለማሰማት ነው ወይም ወሬ። ውጪ ያለኑ ሰዎች በብዙ ጊዜ በዌብሳይት በምናምን እንመለከታለን። አሁን ኢሳት መርዳት ማለት የኢትዮጵያ ህዝብ ውስጥ ያሉትን በስቃይ ላይም ያለውም ወይም በትክክል ወሬውን ያልሰማ እዛው አገር ከአንዱ አንዱ ቦታ የማይሰማውን ነገር እንዲሰማ እንዲያደርግ ነው። ይህንን መርዳት ያለብን የኛ ኃላፊነት ነው። ውጪ ያለ ነው ውስጥ አገር ውስጥ ያለው ሰዎች ቢችሉ ይረዱ ነበረ፣ የማይችሉበት መንገድ ስለሆነ ነው። ይሄ በጣም ኢምፖርታንት ነውና ይህንን መርዳት ማለት የኢትዮጵያን ወገን ለወገኑ አስብ ያለሁኝ አንድ ነገር እንዲፈጠርለት ትክክለኛ ነገር እንዲሰማ ለማድረግ እፈልጋለሁ የሚል ሰው ኢሳትን መርዳት አለበት ባይ ነኝ።
አንድ ማስታውሰው በወያኔዎች ትግል ታሪክ ውስጥ በውጭ እንኳን የማየው ነበር። እነሱ ለአንድ ዓላማ ለአንድ ጉዳይ ገንዘብ በሚያሰባስቡበት ጊዜ ሴቶቹ ወርቃቸውን ሁሉ ይሰጡ ነበር፣ ትዝ ይለኛል። ወርቃቸውን ሁሉ ይሰጡ ነበር ለአንድ ድርጅት ለአንድ ዓላማ ብለው ወርቃቸውን እያመጡ ይሰጡ ነበር ውጭ ሀገር ያሉ። ይሄ ኢሳት ኢትዮጵያዊ በሙሉ ለኢትዮጵያዊ በሙሉ የቆመ ድርጅት ሆኖ ለምንድን ነው ኢትዮጵያዊ ሁሉም ኢትዮጵያዊ ይደግፋለሁ ኢሳትን ጥሩ ነው ሲል ሰማለሁ፣ ግን የሚረዳው በቂ ነው ወይ? ለምንድን ነው ችግራቸው?
ይሄን ነገር ለማጣራት ሞክረናል። እንደምናየው እንደምንመለከተውም በዚህ በአካባቢያችን እንኳን ኢሳትን በቋሚነት የሚደግፈው በጣም ጥቂት ሰው ነው።
ለምንድን ነው
ችግሩ? እንግዲህ የኛ የኢትዮጵያውያን አንድ ችግር አለ። ብዙ ጊዜ ሰርቪስን በነጻ መጠቀምን እንጂ ያ ለምናገኘው ሰርቪስ የመክፈል ባህሉ የለንም። ብዙ
ጊዜ መክፈልም አይደለም፣ ይሄ እኮ ራስን መርዳት ነው። የራስን ችግር የወገንን የሀገርን ህዝብ የራስን የምወደውን ህዝብ ችግር እንድሰማ የዛን ችግሬን እንድናገር ለማድረግ የሚደረግ ሙከራ ነው።
ብዙ ጊዜ በራሳችን ኢኒሽቲቭን አንወስድም። ብንገፋም ብንነገርም በተቻለ መጠን እንዴት ነው ነገሮችን ለነገ የማቆየት ባህል ነው ያለን እና ያ ነው ድጋፉ በቂ ያልሆነበት። ሰው መደገፍ ይፈልጋል፣ ግን ጊዜና ሰዓት ሰጥቶ ያ ማድረግ ያለበትን አያደርገውም በሰዓቱ።
እስቲ እንግዳ አለኝ ከውጭ መሰለኝ። ሃሎ፣ ጤና ይስጥልኝ። ሃሎ።
ሄሎ።
አቤት። ማን ልበል? ጌታዬ፣
ሰላም ናችሁ ወይ? እኔ ኮንኩ የምሰማው አቤ ቶኪቻው እባላለሁኝ። በበቶላ
አቤ ቶኪቻው፣ በዝና የምናውቅህ በአይን እስካሁን ያላየንህ ትመጣለህ ይባላል ስዊድን፣ እውነት ነው?
አዎ ዳዴ፣ ትኬት ተቆርጧል። እንግዲህ ለመምጣት ሻንጣዬን እየሸከፍኩ ነው ማለት ነው። በቅዳሜ የሚቀጥለው ቅዳሜ ከስዊድን የኢሳት ድጋፍ ኮሚቴ ልጆች ጋር ነው የምንኖረው ማለት ነው።
ቀልድና እንትንን ታኮመኩመናለህ ማለት ነው ስትመጣ? ብዙ ሰው የሚያውቅህ በቀልድ አድርገህ ቁም ነገሮችን ለአድማጮች ለአንባቢዎች ስታስኮመኩምህ ነው የማውቀው።
አዎ እንግዲህ ግድ ነው እጅ ከምን ከተባለ ግድ አይቀርም እና የምናቀርበው ነገር ይኖረናል፣ እንጨዋወታለን ማለት ነው። በዋዛውም በቁም ነገሩም እያደረግን የሀገራችንን ወቅታዊ ሁኔታ እንግዲህ አንዴም እንጎሽማለን፣ አንዴም ደግሞ እንዲሁ እንቃኘዋለን ማለት ነው።
አቤ እንደው ከሰሞኑ እይታ አንዲት አጠር ያለች እንደው ለእንትን ለምንድን ነው የሚባለው ለቅምሻ እኔ በጣም ነው የምወደው እንደዚህ አይነት ቁም ነገር በቀል ዳርጎ ሰው ሲነግረኝ።
ምን የሰሞኑ ነገር ለእንትንም አልሆን ብሎ እኮ ለሽሙጥም አልመች ያለ ነው እና በጣም መረር ያለ ነገር ነው አገር ቤት እያጋጠመ ያለው። መንግስት ጻው መንግስታችንን ብለው ነገሮችን በሙሉ አጣጥቶ ትንሽ አደገኛ ሁኔታ ነው ማለት አጨዋወቱ እንደው በቀጣይ እንደው ቢያንስ ተቃዋሚ ፓርቲ ሆኖ የመኖር ፍላጎት እንኳን ያለው አይመስልምና እንደው ከነጨርሹ ሁኔታው በሙሉ እንደው ራስን የማጥፋት ነገር ነው የሚመስለውና እንደው የሰሞኑን ሁኔታ እንዳልከው ባጭር ነገር ግለጸው ካልከኝ ትላንትና ዋዛና ቁም ነገር ላይ የተቀረጽኳት ሶስት መስመር እንትን አለች ግጥምም መስል ነገር አለች ምንድነው የምትለው ድመትን ስትደበድቢያት ማምለጫ ቀዳዳ ስጫት ምንም መንገድ ካልሰጠሻት ጥፍሯን ለመቻል ይስጥሽ ጽናት ይላልና ህብረተሰቡ አሁን በዚህም እንዳይ እንደው ማሰናፈኛ ቦታ ያጣበት ሁኔታ ነው ያለውና እንግዲህ ኢህአዲግን ምላስ እንግዲህ የህብረተሰቡ ጥፍር ለመቻል ጽናቱን ይስጣው
ነው ማለት ነው። ምንስቴ ነው የምትላት? ሃሎ
ሄሎ ሄሎ
ዳይ ትወዳታለህ ጽንጻሃዩ መንግስቴ የምትላትን? ፍቅራችሁ በጣም የጠና ይመስላል።
የኛ ሰው ምን ይላል ስትረግም ያልሄደልን ነገር እስቲ ደግሞ በመመረቅ ሞክር ይላልና
አቤ የሰዓት ጉዳይ ስላለ በሰፊው ከህዝቡ ጋራ ስትመጣን እንነጋገራለን። በጣም እጅግ አመሰግናለሁ። በጽሁፍ ነው እንጂ በድምጽ ሰምቻ አላቅም። ያው ፎቶውን ነው ማየው። እስቲ እንግዲህ ስትመጣን እንወያያለን። መልካም ጉዞ ይሁንልሽ። ሻንጣን ሸከፍ አርገህ ምን እንደሚባለው
በጣም አመሰግናለሁኝ። ሰላም ቆዩኝ። እንግዲህ ያው መጣለሁኝ እንግዲህ እንተያያለን። በአካል አመሰግናለሁ በጣም
ሰላሙን። እስቲ ስለ ዝግጅቱ ያለውን ዝግጅት ነገሩን ምንድን ነው የሚመስለው? ከህዝቡ ምን ነው የምትጠብቁት? በስንት ሰዓት ነው የሚጀመረው? በስንት ሰዓት ነው የሚያልቀው? ምን ይዘን እንምጣ? ወይንም ደግሞ ምን ይጠብቀናል? መብላት መተን ሆዳችንን በጨው ምንድን ነው የሚባለው ታጥበን እንምጣ? ምግብ ይኖረናል?
ጥሩ ጥያቄ ነው። አመሰግናለሁኝ። ዝግጅታችን በጣም በርካታ ፕሮግራም ነው ያዘጋጀነው። እንደምትሰሙት እንደምታዩት እንደማስተዋወቂያውን ብዙ እንግዶች አሉን። እንዲሁም ደግሞ እንደዚህ በአሁን በግልጽም አናርገው ለህዝቡ ዛ ሲመጣ የሚጠበቃቸው ነገሮች አሉ ያልተናገርናቸው
ሰርፕራይዝ
ነገሮች አሉን እና በጣም ሰፊ ፕሮግራም ነው ያዘጋጀነው። እንደው እኔ በዚህ አጋጣሚ ልናገር የምፈልገው ገዘብም ከፍለን ገብተን እኛ ኢትዮጵያኖችም በዛውም ተሰባስበን ጥሩ ጊዜ ልናሳልፍ የምንችለው እና ያዘጋጀነው ፕሮግራም ሙሉ በሙሉ ሳንቆራርጥ በጥሩ ሁኔታ ልናሳልፍ የምንችለው በሰዓቱ ስንገኝ ነው። በጣም ኢምፖርታንት ነው
የሰዓት ማክበር
ጉዳይ። 13 ሰዓት ምሳ እንጀምራለን።
13 ሰዓት የት ነው
ሱቦታ? ሃሉንዳ ፎልኬት ሂውስ ነው የሚደረገው። ቱነልባናው ቅርብ ነው። ማኪና ማቆም ያለው ነፃ ነው። ሰፊ ነው አዳራሹና ጥሩ ጊዜ እንድናሳልፍና ሜሞራብል ጊዜዎች እንዲኖሩ ነው።
አንዱ በሰዓቱ ትጀምራላችሁ?
እርግጠኛ ነኝ 13 ሰዓት አንድ ደቂቃ ሳናሳልፍ የምግብ ሰዓት እንጀምራለን።
ኦኬ። ምግብ በነጻ
አይደለም፣ በመጠጥም በተመጣጣኝ ምግብ እናቀርባለን። ጾም ስለሆነ ጾም ነው፣ የጾም ምግብ ነው የምናቀርበው። ከምግቡ ጋራ አብሮ መጠጥ በትንሽ ዋጋ እናቀርባለን።
ኦኬ። ከመግቢያው ውጪ
በተመጣጣኝ ቀኑን ሙሉ ስለሚዋል ትንሽ መጠጥና ምግብ አብሮ መሄድ አለበት።
ወደ አንተ ልዙርና ከመጨረሳችን በፊት ምንማናቸው እንግዶች ይዛለታል? እንደሰማሁት አበባሁን ይመጣል። ከአሜሪካም የሚመጡ እንግዶች አሉ። ለመምጣት ያልቻሉም ደግሞ በስካይፕ ያሉ። እስቲ ስለሱ አጠር አድርገን ንገረን።
ያው አሁን እንግዲህ አነጋግረዋል። አበበም ይመጣል፣ መሳይ ይመጣል
ከአሜሪካ
የይሳቱ። ጻዲቅም በስካይፕ ይገባል ከአሜሪካ ጋር። አዎ ይገባል። እዚህም እንግዶች እዚህም ደግሞ ያሉት ጋዜጠኛ የነበረ ሲድኖ
ሺቤ ማርቲን ሺቤ
አሉ። ሌሎችም እንግዶች አሉን እዚሁ የሚመጡ
ሲድኖችም አሉ። የጆርናሊስት
ሮዳ ይሄ ሁሉ ለማስተናገድ የተወጣ ፕሮግራም አለ። ለዚህ ነው አሁንም ወይዘሮ መቅደስ የተናገረችው ሰዓታችን ጠብቀን በየሰዓቱ መደረግ አለበት እና ያንን ነው ማሟላት ያለብን። ደግሞ ችግር አለብን የኢትዮጵያኖች ይሄ ነገር ከባህልም ጭምር ነው የተባለ እኔ እንኳን አልቀበለውም። ሰዓት ማክበር መቻል አለብን። በሰዓታችን
መልመድ አለብን።
መልመድ አለብን። በሰዓቱ ተሰርቶ በሰዓቱ ደግሞ አዳራሹን መልቀቅ አለብን።
በጣም ጥሩ። የመጨረሻ እንሰጣችሁ እርዳታም ለማድረግ ለሚፈልጉ ሰዎች ለዋናው ድርጅትም ሆነ ለይሳት እዚህ ላላችሁት በየት በኩል ማድረግ ይችላል?
ጥሩ ጥያቄ ነው። አሁን ለዝግጅቱም አንዳንድ ድርጅቶችን ጠይቀናል ስፖንሰር እንዲያደርጉን፣ ግን የተሟላ ነገር የለን። በተለይ አሁን በለስላሳ መጠጥ በኩል ለህዝቡ በነፃ ነው የምንሰጠው ከምግቡ ጋር እና በዛ ላይ ሊተባበሩን የሚችሉ ሰዎች ካሉ ወይም በሌላ ነገር ሊተባበሩን የሚችሉ ካሉ በስልክ ቁጥር 073-477-8099 በመደወል ሊረዱን ይችላሉ። እንዲሁም ብዙ ጊዜ በዚያ አካባቢ ከመዳመጣቸው ችግሮች አንዱ ኢሳትን በቋሚነት ለመርዳት ወደ አሜሪካን ገንዘብ መላክ አለበት፣ ወደ ዶላር መቀየር አለበትና ወይንም ደግሞ በኢንተርኔት ይሄን ለመሙላት የማይችሉ ብዙ ሰዎች አሉ እና ይሄንን ችግር ለመፍታት ራሱ ኢሳት የድጋፍ ኮሚቴው የራሱ አካውንት አለው። በዚህም ሬዲዮ ደጋግመን ለማስተዋወቅ ሞክረናል። በቋሚነት ቋሚ ገቢ እንዲኖረው ኢሳት እና ራሱን ጠንክሮ እንዲቀጥል በቀጣይነት ለማድረግ በፖስት 0700757-8 ደግመዋለሁ። ፖስት 0
ፕሉስ
0 700757-8 በሚል ልታስገቡልን ትችላላችሁና ይሄ ገንዘብ በቀጥታ ወደ ኢሳት ነው የሚሄደው እና በአመት አንዴ ብቻ ከምናደርገው በቋሚነት ይሄንን በመክፈል ኢሳትን በቀጣይነት እንዲቀለ መርዳት ይቻላል።
እንግዲህ እኔ ደግሞ አሉ አድማጮቻችን +07007578 ነው 7007578 ነው ፕሉስ 0 በሱ በኩል ኢሳትን በቋሚነት እንዲኖር መኖር ያለበት ድርጅት ነው። የህዝብ ድምጽ ነው እና ለዚህ
የኢትዮጵያ ህዝብ ድምጽ ነው
እንዲተባበር የኢትዮጵያ ድምጽ ሬዲዮም ከልብ አድማጮቹን ይጠይቃል። የኛም ምኞታችን ነው። እኛ ይችን ነገር የምንሰራው እዚህ ሀገር ለዚህ ይሁን እንጂ ያው የኛም ዓላማ አንድ ስለሆነ ትልቅ 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 አመኔት አለን። በዚህ በኢሳት ላይ በዚሁ ከቀጠለ በዚሁ እንዲቀጥል ደግሞ እንፈልጋለን። እንግዲህ በጣም እናመሰግናለን።
ማለት የምፈልገው ውድ አድማጮች እባካችሁ የኢሳት ቤተሰቦች ሰዓት እናክብር።
እንግዲህ አድማጮች የሰዓት ጉዳይ ተደጋግሞ ተነግሯል። እስቲ እኛም ደግሞ መተን እንታዘባችኋለን። መተንም ደግሞ ለህዝቡ በሰዓት መጀመር አለመጀመራችሁን እንናገራለን። እናመሰግናለን።
አንድ ነገር ልናገር ደስ ስልክ ደውዬ ነበር። ሌላኛው እንግዳን አግኝቼው ነበር መግባት ስላልቻለ ነው መጣለሁ ደህና ናችሁ ወይ ብሏል። መሳይ መኮንን አግኝቼው ነበር።
መሳይ መኮንን አድማጮች አድማጮች አሉት እንደው
ነገርልኝ።
አንድ ማውቀው የቅርብ ጓደኛ እሱን የሚያደንቃልና እሱን ባዳመጠ ቁጥር እሱ እንደመሳይ ለመናገር ብዙ ጊዜ እኛ ሲሰማው እና ብዙ አድማጮች አሉት። በጣም ቆንጆ መሳይ መኮንንም ይመጣል ማለት ነው።
በጣም ጥሩ መልእክት አስተላልፏል። በግባት ስላልቻለ ነው በአጋጣሚ ነው።
በጣም ጥሩ
ጥሩ
ከበቆንን ደልደ ያገር ለምትሁን ባለሙሉ ተስፋ ነን። ፕሮግራማችን ይቀጥላል። መጣዋንቺ ምንዬ ሳይከብደኝ እርምጃ በሰባ ደረጃው
አመታዊ የኢሳት ቀን በስዊድን በዓለም አካባቢ ለሚገኙ ኢትዮጵያውያን አገልግሎት እያበረከተ የሚገኘው ኢሳት በተለያዩ ሀገሮች የተመሰረተበትን 5ኛ ዓመት እያከበረ ይገኛል። ይህንኑ ዝግጅት በስዊድን ዋና ከተማ በሆነችው በስቶኮልም ፌብርዋሪ 28 ቀን 2015 ዓመተ ምህረት ለማክበር ተዘጋጅተናል። የዝግጅቱ ዋና ዓላማ የሳተል ለመርዳትና አገልግሎቱን እንዲቀጥል ለማበረታታት ሲሆን በተጨማሪም ኢትዮጵያውያን ባንድ መድረክ ተገናኝተው የሚያሳልፉበትን ጊዜም ለመፍጠር ነው። እንደምን ጊዜውም ሁሉ የምሳና የመጠጥ አቅርቦት ሲኖረን ልዩ ልዩ የመዝናኛ ዝግጅቶችም ይዘንልዎታል። በዋዛና ቁም ነገር ዝግጅቱ በአድማጮች ዘንድ ተወዳጅነትን ያተረፈው አቤቶክቻው አበበ ቶላ በክብር እንግድነት ተገኝቶ ቁም ነገሩን በአሽሙር ያስቆመቁመናል። አቤቶክቻውን በአካል አግኝተው ማዳመጥ በመቻለው ሲደሰቱ፣ ተወዳጁ ጋዜጠኛ መሳይ መኮንን ደግሞ ሌላው እንግዳ ሆኖ ሲያገኙት ደስታው ጠፍ ድርብ ይሆናል። ጋዜጠኛ ሳዲቅ አህመድ ደግሞ በኤሌክትሮኒክስ መሳሪያ ማቀይነት ቀርቦ ዝግጅቱን ያስተምጠናል። በዚህ ብቻ ከተናነ ለያየም የኢሳት ማስተዋሻ እንዲሆነት በ100 ክሮነር ብቻ ባለ 48 ኢንች ስማርት ቴሌቪዥን ባለቤት የሚሆኑበት የሎተሪ ጣም ማዘጋጅተናል። አሸናፊው ባለድል ፊት ለፊቱ በሚወጣው ጣት ቴሌቪዥኑን ይረከባል። ልዩ ልዩ ዝግጅታችን እየተዝናኑ ምግብና መጠጡን እየተገባበዙ የአቤቶክቻውን የመሳይ መኮንንና የሳዲቅ አህመድን ቁም ነገሮች እያዳመጡ ለሚቆዩበት ጊዜ የመግቢያ ዋጋ 200 ክሮነር ብቻ ነው። እንደው በ0733489 በመደወል ቲኬቱን አስቀድመው የሚገዙ ከሆነ 5% ቅናሽ እናደርግልዎታለን። ዝግጅቱ የሚደረግበት ቀን ፌብርዋሪ 28 2015 ዓ.ም ሰዓት ከ13 ሰዓት ጀምሮ፣ ቦታ ሃሉንዳ ፎልክት ሂውስ ሃሉንዳ። የስዊድን የኢሳት ድጋፍ ኮሚቴ
Si berta si me shule mata mata mata
አድማጮቻችን እንግዲህ በመግቢያው ፕሮግራማችን ላይ ቃል ገብተን ነበር ወደ ኢትዮጵያ መንሞክራለን ብለን ነበር የኢትዮጵያ መስመር ሊሳካልን አልቻለም በሚቀጥለው ሳምንት ቃል እንገባለን አሁንም እኛ በእኛ በኩል የሚቻለን እናደርጋለን የኢትዮጵያ ስልክ መስመር ግን እንደ ምናየው ነው እስቲ መንሞክራችን አናቋርጥም እንሞክራለን በሚቀጥለው ሳምንት ለማንኛውም የዛሬ ፕሮግራማችን ሊጠናቀቅ አንድ 4-5 ደቂቃዎች ቀርተውናል ከዚህ ካጠገቤ ጄሪና ሃና ይገኛሉ ጄሪ ዛሬ የጀመርሽውን አርስት አንዳንድ አድማጮች በሚቀጥለው ሳምንትም እንድንቀጥልበትና ውይይት ማድረግ እንፈልጋለን ያሉ እኛም ውይይት እንዲደረግ ነው የምንፈልገው እኛ ብቻ ሐሳቡን ሞሮር ነው እንጂ ህዝቡ ነው ያንን ምን መደረግ አለበት ትክክል ነው ትክክል አይደለም ማለት የሚገባው ህዝቡ ነው ለዚህ እንግዲህ ሲያናግሩሽ ምንድነው ያሉሽ አንዳንዶቹ
እንግዲህ ለዚህ እኛ ብቁ ዕቀት ያለን ሰዎችም አለን አንዳንድ ሐሳቦቻችንን መግለጽ የምንፈልግ ሰዎች አለን ብለዋል እኛም ይሄንን የምንፈልገው እኛ ሁሉንም እናቃለን ሳይሆን የሚያቁ ሰዎች ምን ማድረ ያገራችን ጉዳይ ስለሆነ እኛ እቺን አህል ብለናል እናንተ ደግሞ የምታቁትን ነገር ሼር አድርገን አብረን ብንነጋገር መልካም ነው መስመርን ክፍት እናደርጋለን መስመር ላይ የገባችሁ መወያየት ትችላላችሁ ረጅም ሰዓት ይኖራል ብለን እናስባለን በዛ ሁሉ ፕሮግራማችን ላይ እንግዲህ የገባችሁ የራሳችሁን ሐሳብ እንድትሰጡ አዚም ያላችሁ ሀገር ውስጥም ያላችሁ እንግዲህ ይሄንን እድል ሰጥተናል
ሃና ዛሬ ስለ የካቲት 12 አቅርበሽልን ነበር
አዎ
የመጀመሪያሽ ዝግጅት ነው
አዎ ምን ተሰማሽ ዝግጅት ነው እንዴ
ምን ተሰማሽ
አው ለመጀመሪያ ጊዜ ፕሮግራም አዘጋጅቶ መቅረብ ይከብዳል ያው
አይ አድማጭ ግን ደውሎ አንድ አድማጭ ደውሎ በጣም አሪፍ ድምጽ ነው ያላት ትንሽ ድምጿን ከፍ ታርግልን እንጂ ድምጹ አሪፍ ነው ብሏል እንግዲህ የሰለቻቸው ነበሩ ማለት ነው የኔና የመሰለት መሰሉ ሰዎች ድምጽ የሰለቻቸው ነበሩ እና እንግዲህ በርችልን ነው የሚሉሽ
አመሰግናለሁ አድማጮቻችን እንግዲህ ለቀጣይ ብዙ ነገሮች ተዘጋጅቼ ጠብቃቸዋለሁ
እንግዲህ ሃና እንደዚህ ብላለች ጄሪ ሰምፐረም እንግዲህ የሚከተለውን ይሄንን ፕሮግራሜሽን ዘይት ቀርባለች ግን የዛሬው ጋር የተዋየሻ ሶዬ አንዳንዶቹም ሌሎቹም ይከፈትልን ነው ያሉት ግን እኛ እኮ መጀመሪያ ላይ እኔ ለአድማጮች ክፍት ነው በ19100 ደውሉ ብዬ ነበር
አልተሰማም
ማለት ነው ለማንኛውም ይሄን አርስት ምን ከፍተው ሁሉንም አርስተኛ ምን ከፍተው አድማጭ እንዲዋይበት ነው እንጂ እኛ ምን ነው እንዲሰማ ብቻ አይደለም መድረክ ነንኛ መሰላልን በዛ መሰላል መሰረት ህዝቡ አዛቡን እንዲሰጥና ሐሳቦች እንዲሸራሸሩና ወደ ጥሩ መልስ ላይት ውጤት ላይ እንድንደርስ ነው ለማንኛውም እንግዲህ አድማጮቻችን ሳምንት እስከ ሳምንት ይያልን የምንሰናበታችሁ እኔ አህመድ
ከዛ በፊት ቀድም አንድ ያዘን ማስተዋቂያ ወይ ማስተዋቂያ ሳይሆን ኢንተርቪው አድርገን ነበር አንድ ተታችን በፒቲኦ በሚባል እዚህ ስዊድን ጠርዝ አካባቢ የሞተች ያስሚን በተባለታችን አርፋለችና የሷን አስከሬን ወደ ኢትዮጵያ ለመላክ ያው ሁሉም ያቀሙን እንዲረዳ በሚል የባንክ ቁጥር ተናግራለች ሱነ ደግመዋለው በዛ ላይ ደግሞ አንዳንድ አስተያየት የሰጡ ወገኖች አሉ ይሄ ቁጥር የቤተክርስቲያኑ ባንክሮ ስለሆነ አይቀላቀልም ወይ ብለው ነበር ደውዬ በጠየቁት መሰረት አይ ችግር የለውም እዛ ኢትዮጵያውያኖች አብረው ቤተክርስቲያን ውስጥ ይሄንን ሂሳብ ይቆጣጠሩ ስለሆነ መቀጣታ የሚገባው ገንዘብ የእነሱ በእነሱ በኩል የሚገባው በሌላ አካውንት ነው ብለዋል ይሄ ነገር ችግር የለውም ብለዋል በዚሁ በ573 1625 በሚለው ባንክሮ የቤተክርስቲያኑ አካውንት ነው
ደግሞ ባንክሮ
573 1625 ነው
አድማጮቻችን 573 1625 ባንክሮ ብታስገቡና የሟቹን
ያስሚን
ስም ያስሚን ብላችሁ
ሜደላንድ ቢተው
ለኢኮኖሚንቶቹ ይቀላቸዋል ለመላእክት ገንዘቡን በጣም ቀላል ነው እንግዲህ እስከ ሳምንት መልካም ሳምንት የምንላችሁ እኔ አህመድ
እኔም ሳምፔር
እኔም ሃና
ሙሉ ጌታ አንገቱን ደፍቶ ዛ ሂሳብ እንት ላይ ነው ያለው ኮንሰንትሬሽን ላይ ነው ያለው ሙሉ ጌታና
ግሩም
ግሩም ጤና ይስጥልን ዘማሽን መለስ ያው ሳናቆቱን በክራሩ ድምጽ በክራሩ ድምጽ ፍቅርሽን ጀምቆ መላው ሳካተኝ መላው ሳካተኝ ዘና ወርኩልሽ ጥይት እንደሳተኝ Sabana na foto e tá quase bem aos are. Tá quase bem aos are. Nessa noite vai chamar de essa aos are. De essa aos are.
Sure the matter